ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አናስተልኝ ውድ አድማጮቻችን፣ የኢትዮጵያ ድምጽ ሬዲዮ ለየት ያለ ሁኔታ የዛሬውን ፕሮግራሙን ጀምሯል። እንግዲህ በዛሬው ፕሮግራማችን የተለያዩ አርስቶችን ለመዳሰስ እንሞክራለን። በተለይ የምናተኩረው በሁለት ርዕሶች ላይ ይሆናል። በመጀመሪያ ደረጃ የኢትዮጵያ ኮሚኒቲን በተመለከተ የአዲስ የተቋቋመውን ወይንም ደግሞ ትንሽ ከጥቂት ወራትና አመታት በፊት ጀምሮ በ መቋቋም ላይ ያለውና የተቋቋመውን የኢትዮጵያ ኮሚኒቲን በተመለከተ ተወካዮቹ እዚህ ድረስ መጥተው ስለ ኮሚኒቲው ሁኔታ ያለውን ገለጻ ያደርጉልናል። ሌላው ትልቁ አርስታችን በዛሬው ዕለት የወልቃይት ሕዝብ ማንነቱ በተመለከተ ነው። በዚህ ዙሪያ ላይ የተለያዩ አስተያየቶች ተሰጥተዋል። በተለይም ደግሞ የወልቃይት ሕዝብ አማራነቴ ይከበርልኝ፣ መብቴ ይጠበቅልኝ የሚለው ጥያቄ በየአካባቢው እየተሰማ ነው። ይሄን በተመለከተ ባለፉት ሰሞናት ከአሜሪካ ድምጽ ሬዲዮ በቀጥታ የተስተላለፈ አንድ ፕሮግራም ዛሬ አድማጭ መስማት አለበት ብለን ስላመንን ይሄንን ፕሮግራም እንድታዳምጡት እንጋብዛችኋለን። ከዜናችን በኋላ የሚቀርብ ፕሮግራም ነው። እንደተለመደው ዜና ይኖረናል፣ ሌሎችም ጉዳዮችን እንነካካለን። ከፕሮግራማችን ጋር እስከ መጨረሻው ድረስ ከኛ ጋር እንደምትሆኑ በመተማመን መልካም ቆይታ እየተመኘንላችሁ ፕሮግራማችንን እስቲ በወልቃይት መግቢያ እንጀምር።
ወልቃይት ጠገዴ አማራ የወልቃይት ጠገዴ ማህበረሰብ ባሳለፋቸው መራር የትግል ዘመናት እንደማንኛውም ትግል በተለያዩ የድገት ደረጃዎች ውስጥ ማለፉ የግድ ነበር። ምንም እንኳን ትግላችን ከፊት ለፊቱ ከፍተኛና ወሳኝ የታሪክ ምዕራፍ የሚጠብቀው ቢሆንም በአሁኑ ሰዓት የህዝባችን ትግል ከፍተኛ የስኬት ደረጃ ላይ ይገኛል። ይኸውም አንደኛ ህዝባችን ላለፉት 37 ዓመታት በትግራይ ነጻ አውጪ ቡድን ከደረሰበት ፈርጀ ብዙ የዘር ማጽዳትና አካባቢውን በትግራዊነት የመተካት የተቀነባበረ ወንጀል የተረፉትን ልጆቹን በማሰባሰብና ወጣት የልጅ ልጆቹን የትግል አካል በማድረግ ለህልውናውና ለማንነቱ መጠበቅ ተከታታይ የሞት ሽረት ትግል የሚያደርግበት ቀውጢ ሰዓት በመሆኑ፣ ሁለተኛ የትግራይ ነጻ አውጪ ቡድን ላለፉት 25 ዓመታት የአገሪቱን መንግስታዊ ስልጣን በመጠቀም አካባቢውን ከጋዜጠኞችና መንግስታዊ ካሉኑ ምግባረ ሰናይ ድርጅቶች እይታና አንቅስቃሴ ዝግ በማድረግ በወልቃይት ጠገዴ ማህበረሰብ ላይ ይፈጽም የነበረው የተቀነባበረ የዘር ማጽዳት ወንጀል ለህወሓት ፍርፋሪ ባልተንበረከኩ ጽኑ ልጆቹ ያላሰለሰ ትግልና በኢትዮጵያ የቁርጥ ልጆች ሁለገብ ድጋፍ በኢትዮጵያ ህዝብና በመላው ዓለም እቅና ያገኘበትና ያብዛኛው ጋዜጠኞች ዓለም አቀፍ ፍርድ ቤቶችና የሰብአዊ መብት ተሟጋች ድርጅቶች እንዲሁም ሌሎች በንቃት የሚከታተሉት ግንባር ቀደም ጉዳይ ለመሆን የቻለበት ወቅት በመሆኑ፣ ሶስተኛ ኢትዮጵያ ሀገራችን ህዝቧን ያሸበረ እየዘረፈ የሚገኘውን የትግራይን ነጻ አውጪ ቡድን ከስልጣን ለማስወገድ በሰላማዊም ሆነ ነፍጥ አንስተው የሚታገሉ ኢትዮጵያዊ የፖለቲካ ድርጅቶች በወልቃይት ጠገዴ ማህበረሰብ ላይ የደረሰበትን ፈርጀ ብዙ የዘር ማጽዳትና አካባቢውን በትግራይነት የመተካት የተቀነባበረ ህወሓታዊ ወንጀል እውቅና የሰጡበት ግንባር ቀደም የሚታገሉለት አጀንዳቸው በማድረግ በችግሩ አፈታትም ዙሪያ ግልጽ የሆነ አቋም የያዙበት ወቅት በመሆኑና፣ አራተኛ በተለይም ከላይ የተዘረዘሩትን የተለያዩ መድረኮች ያስመዘገባቸውን የተለያዩ ድሎች በማስጠበቅ መላውን የጎንደርና የአማራ ህዝብ ከጎኑ በማሰለፍ ለሚታገልበት የወልቃይት ጠገዴ የአማራ ማንነት ጥያቄ መመለስ ከምንጊዜውም በላይ ቆርጦ የተነሳበት ወሳኝ የትግል ወቅት ነው። እንግዲህ በዚህ ወቅት ነው ሆዳደሩ ቡድን የህወሓት ጌቶቻቸውን ለማስደሰት ከተቻላቸውም ጠራርጎ ሊወስዳቸው ከመጣው ህዝብ ቁጣ ለመታደግ መታተራቸው በሚያሳብቅ መልኩ ወልቃይትና አማራ በሚለው የመጣጥፋቸው ሁለተኛው አንቀጽ ላይ ከቋንቋ ልዩነት ሌላ ወልቃይት ከአማራ የሚያራርቅ ብዙ ግፍ ተፈጽሞበታል በማለት ቀደም ሲል ወልቃይትና ትግራይ በሚለው ክፍል በህዝቦች መካከል ሰላም ለማውረድና አላስፈላጊ ቁርሾን ለትውልድ ላለማስተላለፍ በማለት የተመጻደቁበትን ለህዝቦች ሰላም ያላቸውን አርቆ አሳቢነታቸውን ሚዛናዊ የሚመስለውን ህሊናቸውን ከመቅጽበት ከርቷቸው የጎንደር አማራ ህዝብ በወልቃይት ላይ አደረሰ የሚሉትን ሁሉ በማተት የቆሙለትን ያደሩለትን ባንዳዊ አጀንዳ ምን ድረስ እንደሆነ ያሳዩናል። ይህ ሴራ የወልቃይት ጠገዴ የአማራ ማንነት ጥያቄ አጀንዳ ከታጋዩ ህዝባችን በማስጣልና እርስ በርሱ በመከፋፈል ለከፋው የህወሓት አጸፋዊ ጥቃት ያላጋርና ደጀን አጋልጦ ለመስጠት የተጠነሰሰ ህወሓታዊ ሴራ መሆኑ ለመረዳት ህወሓት ቀደም ሲል በህዝባችን መካከል ሰርጎ በመግባት የሄደባቸው መሰሪ የከፋፍለህ ግዛ መንገዶች ወደ ኋላ መለስ ብሎ ማየቱ በቂ ነው። ስለሆነም ከነበረ ልምድና ከቀደሙ ታሪካችን በመነሳት ይህንን በተንበርካኪው ቡድን በኩል የቀረበልን ህዋታዊ ሴራ ለህዝባችን ከጎናችን ለተሰለፉ የኢትዮጵያ ህዝብና በተለይ ለጎንደር አማራ ህዝብ ጠለቅ ብሎ ማሳየት ህዋትን የተባበረ የህዝብ ክንድ ለአንዴና ለመጨረሻ ጊዜ ለማስወገድ በሚደረግ ትግል የበኩላችንን ለማበርከት እንሻለን።
ደህና ናችሁ ልጆች?
እኛ ደህና ነን።
ይህ የስዊድን የሚገኝ
የኢትዮጵያ ድምፅ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን፣
ተረት አለ።
ልጆች እንደምን ሰምታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል፣ ያዝናናል ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች፣ ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል። ቀደምትነት አላት። ከዛ ውስጥ እስቲ ከጥቂቶች ውስጥ አንዱን እናንሳው። እሱም በአፋር ብሔራዊ ክልላዊ መንግስት የታችኛው ተፋሳሾች ውስጥ የሚገኘው ሀዳር በአለም ታዋቂና ዝነኛ የሆነች የሰው ዘር ግኝት ቅሪት አካል ሉሲ ትንቅነሽ የተገኘችበት ስፍራ ነው። አካባቢው በአፍሪካ ሀገር ውስጥ በኢትዮጵያ በጣም ጠቃሚ ሆኖ ቅሪት አካሎች የሚገኙበት ስለሆነ የሰው ዘር ምንጮችና ባህር አጥኚዎች ምሁራኖች ቀልባቸውን በኢትዮጵያ ላይ እንዲያሳርፉ አስገድዷቸዋል። የ3.5 ሚሊዮን ዓመት ዕድሜ ያላት ሉሲ ወይም ድንቅነሽ ለኢሮፓ አቆጣጠር በ1974 መገኘቷ የሰው ልጅ ቆሞ መሄድ እንደጀመረ ፍንጭ የሚሰጥ እንደሆነ ሳይንቲስቶች ይናገራሉ። በመሆኑም ይህ ስፍራ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅቶች እንደ ኤሮፓ አቆጣጠር ሴፕቴምበር 5 1980 ዓ.ም በአለም ቅርስነት መዝግበዋል። ስለዚህ የሰው ልጅ ረጅም እድሜ ያለው የሰው ልጅ የተገኘው ከኢትዮጵያ መሆኑንም ታቃላችሁ ልጆች። ስሟም በአማርኛ ድንቅነሽ ሲባል ዓለም ላይ ደግሞ የምትታወቀው ሉሲ በመባል ነው። ልጆች በሚቀጥለው ጊዜ ደግሞ ሌላ የኢትዮጵያ ባለም ቀደምትነት ኮነችባቸው ደግሞ አንድ ነገር ይዘን እንመጣለን። ደህና ዋሉ ልጆች።
Thank you.
ልጆች እንግዲህ በተከታታይ ከመናቀርባቸው ከክቡር ከበደ ሚካኤል ተረትና ምሳሌ ከተባሉት መጽሐፎች ውስጥ እስቲ አንዱን ተረት እናወራላችሁ። ዛሬ የምንሰማው ተረት ስለ ደግ ስራ ነው። እስቲ አሁን ወደ ተረቱ እንመለስ። ደግ ስራ። ከድሜው ገፋ ያለ አንድ ሰው ብዙ ገንዘብ ሰብስቦ ነበርና የሞቱ ቀን እንደደረሰ አወቀና ያለውን ገንዘብ ለሶስት ወንዶች ልጆች አከፋፈላቸው። ገንዘቡንም ርስቱንም ካከፋፈላቸው በኋላ አንድ እንቁ ሲቀረው እንቁንም አንስቶ እንዲህ አላቸው፣ በዚህ በሶስት ወር ውስጥ በጣም መልካም የሆነ ሥራ ለሰራ ልጅ ይህን እንቁ እሰጣለሁ ሲል ወደ አንድ ወገን አስቀመጠው። ከዚህ በኋላ ታላቅ ልጅ ተነስቶ አባቴ ሆይ አንድ ሰው ከዚህ ቀድሞ ዕውቀት እንኳን ሳይኖረን ብዙ ገንዘብ አምኖ አደራ አስቀመጠልኝ፣ ላስቀመጠልኝም የደረሰኝ ፊርማ አልሰጠውትም፣ ምንም ዕውቀት የለኝም ነበር። እኔም ከገንዘቡ ምንም ሳልነካበት በጥንቃቄ ጠብቄ አስቀመጥኩት። እርሱም መጥቶ ለመውሰድ በጠየቀኝ ጊዜ ገንዘቡን በመላ መልሼ ሰጠውት። ላስቀመጥኩለትም የእምነቴ ዋጋ ቢሰጠኝ አልቀበልም ብዬ መለስኩለት። ይህ ደግ ሥራ አይደለም? አለው አባቴ። አባቴዮም ልጅ ሆይ ይህ አንተው የሐቀኝነት ሥራ ነው እንጂ ደግ ሥራ ነው ሊባል አይበቃም አለው። ደግሞ ሁለተኛው ታናሹ ልጅ ተነስቶ አባቴ ሆይ አንድ ቀን በኩሬ ዳር ዳሩን ሲሄድ ሳለው አንድ ሕፃን ልጅ በኩሬው ውስጥ ወድቆ ነበርና እኔም ለነፍሴ ሳልሳሳ በድፍረት ዘልዬ በኩሬው ውስጥ ገባሁና ልጁን በደህና አውጥቼ ለተቀመጠችውና ሰጠዋት። ይህ መልካም ሥራ አይባልምን? አለው። አባትየውም ልጄ ሆይ ይሁን እንጂ ይህ ሥራ የልማት ርኅራኄ ይባላል እንጂ ብቻውን ደግ ሥራ ነው ሊባል አይበቃውም አለው። ደግሞ ሦስተኛው ታናሽ ልጅ ተነሳን አባቴ ሆይ አንድ ጊዜ በጨለማ ሌሊት ሆኖ ሳለ በጣም ጠላት የማልወደው በገደል አፋፍ ላይ ተኝቶ አገኘሁት። ደንግጦ ባኖ ወደ ገደል እንዳይወድ ቀስ ብዬ ተንፏቅቄ ሄድሁና በጠላትነት መንገድ ሳይሆን ቀስቅሼ ከገደሉ አፋፍ አስነስቼ ወደ ደህና ስፍራ አምጥቼ አስተኛሁት። ነገር ግን እኔ ጠላትነትን መንገድ ሄጄ ደንግጦ ቢባንን ወደ ገደል ቢወድቅ ኖሮ በዚያ በትልቅ ገደል ገብቶ ለመሞት አይዘገይም ነበር። ይህ ደግ ሥራ አይባልም አለው። ከዚያ ወዲያ አባትየው በዚህ በትንሽ ልጅ ሥራ ደስ ብሎት ውድ ልጄ ከዚህስ የበለጠ ምን ደግ ሥራ አለ አለና እየሳመ ይህ እኮ ላንተ ነው የሚገባው ብሎ ሰጠው። እንግዲህ ጠላትን መውደድ ከሁሉ የበለጠ ሥራ ሊሆን ይገባል። አያችሁ ልጆች፣ ብዙ ጊዜ በጓደኝነት በማንኛውም ቦታ ላይ ጥሩ ላረገ ሰው ጥሩ ማረግ ጥሩነት ነው፣ ተገቢነትም ነው። አደራ መቀበልም ኃላፊነት መቀበልም የአንድ እውነተኛና ሐቀኛ ሰው ተግባር ነው። በዚህ ተረት ላይ እንደተማርነው ግን ክፉ ላረገላችሁ መጥፎ ሰው ሲያጋጥማችሁ በመጥፎ መመለስ እንደሱም ክፉ ሰው ሆኖ በክፉ ከመመለስ በትህትና በደግነት መመለስን የመሰለ ትልቅ ደግነት የለም። ይህንንም በማድረጉ የልጁ አባት ተደስቶ እንቁን እንደሰጠው ከተረቱ ተመረናል አይደል? አያችሁ ልጆች፣ እንግዲህ የሚቀጥለው ተረት እስክንገናኝ ድረስ ደህና ሁኑ ልጆች። ተረቴ መልሱ፣ አፌን በዳቦ አበሱ። ደህና ሁኑ ልጆች።
Mi mo calle te acerca, el si aún le tenga, poli.
ከ6 ሰዓት በኢትዮጵያ ቆጣጠር ማለት ነው በየሳምንቱ የሚያዘጋጀው ፕሮግራም እየተላለፈ ነው። አሁን እስቲ አጠር ያሉ ሐሳቦችን እንሰማለን። የሰሞኑን አበይት ጉዳዮች በዓለምና በኢትዮጵያ አካባቢ በተለይም የሚከነክነን ያገራችን ጉዳይ ስለሆነ ኢትዮጵያ ውስጥ የተደረጉ አዳዲስ ወይንም አስደናቂም ወይንም አስገራሚም ነገሮች ካሉ ተመስገን ምን አለ እስቲ ንገረን።
ያው እንግዲህ የሳምንቱ አበይት ጉዳይ ብለን ከያዝናቸው ውስጥ አንዱና የመጀመሪያው የኃይለ ገብረስላሴ አነጋጋሪ ንግግር ነው።
ምን ብሎ ነው የተናገረው?
አነጋጋሪ ንግግሩ ምን ይላል? ለአፍሪካውያን ዲሞክራሲ ቅንጦት ነው ይላል።
ሳይ እንዲያ ነው።
እንደዛም ብሎ አላበቃም። መቅደም ያለበት ከዲሞክራሲ በፊት መቅደም ያለበት መልካም አስተዳደር ነው ብሎ ኃይለ ገብረስላሴ። በግሌ ያለኝ አስተያየት እዚህ ላይ መልካም አስተዳደርና ዲሞክራሲ ተለያይተው የሚሄዱ ነገሮች አይደሉም። ያንዱ መኖር ለሌላው መኖር ምክንያት ነውና ኃይለ ገብረስላሴ ትንሽ የተምታታበት ይመስለኛል።
ግን መፍረድ ጥሩ ነው። በሰው ላይ በአትፍረድ ይፈረድብሃል ነው። አንደኛ ኃይሌን የምንወደውና የምናቀው በጉሩሮ ጦ ስለ ስማችን ስላስጠራ ነው እንጂ በአፉ ተናግሮ ወይ በጭንቅላቱ አስቦ እንደ ስላደረገ አይደለም። ስለዚህ እንደኔ ቢሆን ጥሩ የሚሆነው ምንድነው እንደዚህ አይነት እንትን ላይ መካሪዎች ይኖሩታል ብዬ ገምታለሁ። ቢያማክር ጥሩ ነው። ግን አንዳንዴ ደግሞ ጋዜጠኞች ተንኮሎኞች ናቸው። ባልሆነ ቦታ ይዙህና በማትችለው ቦታ ነጥብ ይዙህና ጉድ ያደርጓል። እና እኔ እንደውም ይሄንን እንደ ትልቅ አርስት ይዞ ማውራቱም ትክክል አይመስለኝም። ጥሩም አይደለም። አንድ ኢትዮጵያዊ ለኢትዮጵያ በሚችለው ስራ ሰርቶ ጥሩ ውጤት አምጥቷል። እኛ ደግሞ ያደነቅነው ሪሊ በሩጫው በእግሩ ነው እንጂ በጭንቅላቱ ባስተሳሰበው አይደለም። ስለዚህ ያንንም መጠበቅ ጥሩ አይደለምና እኔ እንደውም መተው ነው። ግን ይሄ ልጅ አንዳንድ የሚሰራቸው ነገሮች አሉ። ይሄ ሆዳምነት አለ አይደለም? ይሄ አድርባይነት ሊያጠፋን ነው።
ካንሰር የሆነ
በጣም ሊያጠፋን ነው። አሁኑ ደግሞ በዛ በጠላትም ጊዜ በሙሶሊኒም ጊዜ አድርባዎች ነበሩ። ሲኞር እያሉ የሚኖሩ ነበሩ። አሁንም ብቅ እያሉ ነው። ድሮ ተቃዋሚ ነን ይሉ የነበሩ ሁሉ የመጨረሻ ከበሰበሰ ዝናብ አይፈራም የሚሉ ይመስላሉ። እና የመጨረሻ እንትን ሆነው ደጀን የወያኔ ደጀን ሆነው ቁጭ ብለዋል። እና እሱም ያችን ያለችኝን ሀብቴን ሞር እንዳሳድጋት ይችን ደግሞ ምክንያት ፈጥረው እንዳይሰርቁ እንዳይወስዱብኝ ብሎ አይሽ ህግ የሌለበት አገር ስለሆነ ያውቃል እንደፈለጉ ሊያደርጉ እንደሚችሉ። ለዛ ብሎ የሆነ ያልሆነውን ሊቀባጥር ይችላልና ይቅር በሉት እንለፈው።
እውነቱን ድንቅ ንግግር የተናገርክለት። አድርባይነት ከባድ በሽታ ነው፣
እንለፈው። ሌላው አርዕስት
ሌላኛው አርዕስት እንግዲህ የኢትዮጵያ ማንዴላ ተብሎ የሚታወቀው የታጋይ አንዳርጋቸው ጽጌ የ61ኛ ዓመት የልደት በዓል በተለያዩ ከተሞች ተከብሮ ማለፉ ነው። አበይት
ስቶኮልም ተከብሯል።
ስቶኮልም ይከበራል። አሁን በቅርብ
ይከበራል። ኦኬ።
በዓሉን በማስመልከት ልደቱ በማስመልከት ሌሎችንም ሰዎች ጠርተን ልደቱን እናከብራለን የሚል ግምት አለን። በእንግሊዝ ግን በሰላማዊ ሰልፍ ነበረ፣ አደባባይ ላይ ወጥተው ነበር።
አንድ ነገር የታዘብኩት እኛ ኢትዮጵያኖች ምንድን ነው ኢትዮጵያ ሀገሬ ውድ ሞኝ ነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላን። ደግሞ ትክክልም ነው። ኢትዮጵያ ውስጥ ከጥንት ጀምሮ ያለው ምንድን ነው ለኢትዮጵያ የሚሞቱ የሞቱ የታገሉ ይበደላሉ። ኢትዮጵያን የበደሉት ግን ተሹሞ ቁጭ ይላሉ። ወያኔም እንደዛው ነው። ኢትዮጵያን ለማጥፋት ታጥቆ የተነሳ ድርጅት ነው። በአድርባዎቹም እርዳታ፣ በሆዳሞቹም እርዳታ፣ በዋናዎቹም በወያኔዎች እርዳታ ያንን ለማሳካት እየታገለ ነው። ሌላው ደግሞ አድርባይ ፈሪው ደግሞ ሁለት አይነት አድርባይ አለ። አንዳንዱ አድርባይ ያለ እኔ ማን አለ የሚል ሆዳም አለ። ጌታዬ ምንድን ነው እሱ ምን ይላል መሰለሽ፣ ጌታውን ሆዱን ሲቆርጠው አስቀድሞ ተቅማጥ የሚይዘው አለ። ገብቶሻል? ሆዱ የጌታው ሆዴን አመመኝ ሲል ጌታው አስቀድሞ እሱ ሽንት ቤት ይሮጣል። ሆዴን ቆረጠኝ እንትን ጌታውን ስለቆረጠ እንደሱ አይነት ሆዳሞች አሉ። ሌላው ደግሞ የፈሪ አድርባ ያለ፣ ወይ ጉድ ይችን ባደርግ ይቀየሙኝ ይሆን ጌቶች ትቅሪላቸው ይሆን እስቲ አርፌ ልቀመጥ የሚለዋል። እና በነዚህ በተለያዩ ሁለት አይነት ሆዳሞች እርዳታ የሚፈልገው የኢትዮጵያን የማጥፋት እየተሳካለት ነው። አይሆፕ አይሳካለትም። እና እንደነዚህ ይሄን ደግሞ ለመታገል ቆርጠው የተነሱ የኢትዮጵያ ልጆች አንዳርጋቸው ጽጌ በአሁኑ ጊዜ በጠላት ጊዜ ደግሞ ታስታውሳላችሁ ማን እንደነበረ እነ በላይ ዘለቀን የመሰሉ ታጋዮች በንጉሱ ተሰቅለዋል። ለሀገራቸውና አዲስ አይደለም ግን ያንን መልመድ መቻል አለብን ለኛ ለሀገራችን የሞቱልን ሰዎች ማክበርና ማድነቅ መልመድ መቻል አለብን ዛሬ የተመቸውን ዛሬ ስልጣን ላይ ያለው ለሱ ማጎብደድ ብቻ አይደለም
ጀግናውን የሚበላ ህዝብ የተባለው ለዛ ነው
ቃል ስለዚህ ይሄንንም ጥሩ ሐሳብ ነው ቀጥሉበት ስቶኮልም ያላችሁ ኢትዮጵያኖች
ቀጥላለን ከዚህ ሳንወጣ ልጆቹ የሰሩት ልብ የሚነካ ቪዲዮ ካያችሁት አላቅም በጣም የሚገርም ቪዲዮ ሰርተው ነበር ያንደርጋቸው ጽጌ
አይቻለሁ
ትንሽ ልብ የሚነካ ቪዲዮ እነሱ መልካም ምኞታቸውን ለአባታቸው ገልጸውለታል
አባታቸው ጀግና መሆኑን እንግዲህ ዓለም ህዝቡ ሙሉ ያየው ነው
በትክክል ሌላው እንግዲህ የፕሮፌሰር ብርሃኑ ነጋ ያጭር ጊዜ አሜሪካ ቆይታቸውን ጨርሰው ወደ ኤርትራ መመለሳቸውን ነው አንዱ አበይት ዜና
እኔ ለቀደም እንደው አመድና ያቶ ፕሮፌሰር ብርሃኑ ነጋ አሜሪካን ሀገር መጥተው መመለስ ጉዳይ አንዳንድ አድርባዮችና ሆዳም መለስተኛ የሆኑ የወያኔ ካድሬዎች ግን ፕሮፌሰሩ ወደ አገር ቤት ወደ ኤርትራ እንደማይመለሱ ከታ ህይወታቸው ወደ የምጮት ህይወታቸው እንደሚቀጥሉ ሰሞነኛ ውይይታቸው ነበር በሚዲያቸው ላይ በተለያየ ቦታ ላይ ሰሞነኛ ውይይታቸው የኤርትራ መንግስት በቃ ብሎ ብራኑን ሸኘው የሚል ንግግር ነበር ያደርጉ የነበረውና ከተናገሩት እውነት ይል ነበር አንድ ሚዲያ ላይ ዶክተር ብራኑ መተናግረው ያቆም ከተናገሩት የመጀመሪያ እውነት ግን አሁን አሜሪካን ነው የመጣው መመለሳቸው ብቻ እውነት በህይወታቸው እውነት ተናገሩት እሱ ነው ይል ነበር አንድ ሚዲያ እና እንደነኛ ያሉ ተራ የወረደ አስተሳሰብ ያላቸው ሰዎች ትግል በስድስት ወራት አዲስ አበባ ገባለው ብሎ አስቦ ነበር ብራኑ ነጋ ሲነሳው ነበር የወያኔም ስርዓት ሲነሳ ደርግን ባንድ ቀን ጥላለው ብሎ ነበር ግን 17 እና 18 አመት ጫካ ላይ ሜዳ ላይ ታግለዋል በትግል ዘመን ውስጥ ወደ ኋላ መትሄድበት ጊዜ ያለ ወደፊት መትሄድበት ጊዜ ያለ ትግል ባንድ ቀን ስላሰቆ ራዕይ ያለው ሰው ራዕዩን ይዞ ሲነሳ ባንድ ጊዜ ባህር ሻገራለሁ ብሎ አልሄደም ባህሩ ዳርቻ ላይ ቆሞ ባህሩ እንዴት እንደምትሻገር የምትፈጠሩበት ዘሪና ሲስተሞች ይኖርሃል እና እንደ ብራኑ ነጋ ያሉትም የአርበኛው ግንቦት ሰባት መሪ ምናልባት ነገም ሊገባ ይችላል የዛሬ 10 አመትም ሊገባ ይችላል ትግል ዋጋ ያስከፍላል ይሄንን ቢሰሙ መልካም ነው ይያስባሉ
ይሄን በተመለከተ አንድ እንትን ብቻ ልናገርና ነው የኮሙኒስቶቹ የቻይናዎቹ መሪ ማኦ ሴዱንግ ምን ብለዋል መሰለሽ ትግል የራት ግብዣ አይደለም የራት ግብዣ መስሏቸው የተሰለፉ ሰዎች ሊበሉ የተሰለፉ ሰዎች ካሁኑ ቢተውት ይሻላል የራት ግብዣ አይደለም ትግል መውደቅ አማርኛው ሰጅ ውስጥ ትግል የሚለውን ቃል
ዲፊኒሽኑን ስናየው
ራሱ ትግል ማለት ቡጢት ይያያለሽ ቡጢስ ትያያይ ሁለት ናቸው ሁለት ፓርቶች ናቸው ያሉት መውደቅም አለ መጣልም አለ ያንስተን ስለዚህ ሁለቱንም እድል ይዘሽ ነው የምትገቢው ስለዚህ ይሄ ራት ግብዣ መስሎት ሊበላ ብቻ ሊያሽን ብቻ የሚያስብ ከዛ ሲያየው ማይሆን መስሎ ሲያየው ፈርጥጦ ዛኛው ወግራም ይገባ ካለ ያ መጀመሪያውንም ለራሱ ነበር የሚያስበው የነበረው ለትግሉ ዓላማ አይደለም መተው ነው እሱ እንደሱ አይነቱን ሆዳ መተው ነው የፕሮፌሰር ምንድነው እናንተ የምትሏቸው ታጋይ አሁን እስታችሁ አርበኛ ኦኬ ፕሮፌሰር እኔ ደግሞ በማቀው ኦፍኮርስ ታጋይ ናቸው በስራቸው ፕሮፌሰር ብርሃኑን ከመደንቅበት ነገር አንዱ ምንድነው እዚህ ሲመጡ ነበርኩ ደም ሲነግር ሲያረጉና የተናገሩትን አስተውሳለሁ የመጨረሻ የሰላም ወዳድ ሰው መሆናቸውን ያወቁት ያን ጊዜ ነው ወያኔ አትበሉ ነው ያሉት ለምን ማለናችሁ ህዝቡ አፍጦ ነው ያያችሁ አንድ ሰው ኔጎሽየሽን ያደረግን ነው በሰላማዊ መንገድ ለመፍታት ያሰብን እየተነጋገረን ይያለ ለምን እንደው ዱላ እንዲፈረጥጡ ዱላ በዱላ ምናስፈራራው እንጠቀምበት የሰላማዊ መንገዱን ያሉት እንግዲህ በሰላማዊ መንገድን ስለሚመርጡ ነው እየሰውዬ ግን መንገዱ ተዘጋባቸው ገቡ ሌላው ማደንቃቸው ምንድነው አንደኛ ሰላም ወዳድ መሆናቸውን እኔ መስክርብባል መሰክራለሁ የመጭም ከሁሉ በፊት የሰላም ሰው ናቸው ሁለተኛ ማደንቃቸው ሰው ይሄው እዚህ ምናየው ብዙ ኢትዮጵያ ያለ ምንም ሳይኖረው ኢትዮጵያ ሄዶ ድሎት ላይፍ ገና በህልሙ የሚመኛል ምን ባሎጁ ነው ባሎ የትምርት ውቀት የለው የሥራ ልምድ የለው ምንም ሀገሩ ገብቶ በፕሮፌሽናል አገልግሎት ያለው የሚለው የለው አንድ ነገር ግን የሀገር ቤት የሚታየው ያ ይሄ ምንድነው አንድ ሰማለው ደብል ምንድነው ምንት ግራውንድ ፕሉስ ነው ምናምን ይሉት አለ እሱን ሰርቶ መሬት ከህዝቡ ተሰጥቶት ምናምን
በዛ ደሃዝ ምን አይመክኛነር
አባፕሲስ ያን የሚመኝ ሁሉ አለ ግን እሳቸው ግን ያንን ንቀጭ ብለው ዘንጠው የራሳቸው አባታቸው የቤተሰቦቻቸው አብት ይበቃቸዋል በውቀታቸው ደግሞ የፕሮፌሰር ማረግ ደርሰው ቁጭ ብለው ያንን ተንደላቀው መኖር ሲችሉ የለም ይህ ህዝብ እንትን ይበልጥብኛል። ይሄ ራሱ ለኔ ትልቅ እንትን ነው። አደንቃቸዋለሁ በዚህን ዝጋይሳቸው ታሪክ። ሌላው አርስት
መልካም እንግዲህ ያው ከይሳት ያገኘነው ዜና አሁን አበይት ጉዳይ በያቀረኩት ብዛት ያላቸው ኢትዮጵያውያኖች ወደ በዚህ ሳምንት ወደ ኤርትራ በረሃብ መሄድና ትግሉን እየተቀላቀሉ መሆናቸውን ዘግቦልናል ይሳት።
ይሄን በተመለከታችን ማለት የሚቻለው ምንድነው? አንድ ሰው በሩ ሲዘጋበት የሰላም በር ሲዘጋብህ ምንም መውጫ ቀዳዳ ስታጣ ከመሞቴ በፊት ተንፍትፈራገጣል። ይሄ ናቹራል የተፈጥሮ ህግ ነው። አይጥን ውሰዱ፣ አይጥ ትንሽ አይጥ ፍለፊት አራቱንም መንገድ ዝግባትና ሀቅ አይለላት ማለት ትንሽ አራት መንገድ ዝግባትና አፋጣት አይማር አይጧን ምንድነው የምታረገው? ሁለት እግሯን ወደ ላይ ታነሳና በዛች በእንትና አቅሟ መንፈራገጥ ትሞክራለች አንቺን ለማስፈራራት። ገብቷል? ስለዚህ አንድ ስልጣን 89 ሚሊዮን ህዝብ ገዛለው የሚል ኃይል ህዝቡን እንደዚህ አርጎ መውጫ መግቢያ ሲያሳጣው ምንም መጨረሻ ላይ የማይቀር ነው። ራሱ ወያኔ ምንድነው ሲመጣ ይል የነበረው ብሶት ይወለደው አይደለም የሚለው? አሁን እጥፍ ድርብ ብሶት ይወለደው ህዝብ እየፈጠረልን ነው። ግን ዛሬ አይደለም ነገ አይደለም የነሱ መጥፊያ በእንደዚህ አይነት ሁኔታ ነው የሚመጣው። ይሄን እየፈጠሩልን ነው። ያሳዝናል።
እሺ እንግዲህ የመጨረሻው አበይት ጉዳያችን የህወሓት ከፍተኛ ባለስልጣናት የአማራ ክልል ሹሞች በጎንደር ጎሃ ሆቴል ለሶስት ቀናት ያደረጉት ድብቅ ስብሰባ ያለምንም ውጤት በጸብ መቋጨቱ ነው። እዚህ ላይ ምን ትላላችሁ?
አንድ እዚህ ላይ የምናገረው ነገር አንብቤዋለሁ፣ አይቼዋለሁ፣ ተከታትዬዋለሁ። ያሳዘነኝ ምንድነው እነዚህ ሰዎች ምን ያህል ጥጋብ እንደተሰማቸው የሚያሳየው ምንድነው የትግራይ መሪዎች አማራው እነሱ ራሳቸው አማራ ብለው እንትን ያሉት ጋር ሰው ልከው መሪዎቻቸው ልከው ማስጠንቀቂያ ለመስጠት መሞከራቸው ራሱ ንቀት ነው። እዛ ሄደ አርፈ ተቀመጥ፣ መሪዎቹን አርፈ ተቀመጥ፣ እነዚህ ሆዳሞች ለነሱ የሚገዙት አሉ፣ አርፈ ተቀመጥ ለማለት መድፈራቸው ራሱ እዛ ሄዶ እነሱ የሆኑት ምንድነው በኢትዮጵያ ህዝብ ላይ አሜሪካንና ሀያል ሀገሮች በሌሎቹ ትናንሽ ሀገሮች ላይ እንደሚያደርጉት እዛ ይሄዱ ይሄን እንደዚህ አርግ ይሄን እንዲያርግ። በጣም የሚያሳዝን ነው። በነገራችን ላይ አድማጮቻችንን ከኦብጀክቲቭ በሆነ መንገድ ምንድነው በአማርኛ ይሄ ምንም አድሎ በሌለው መንገድ ቪኦኤ የሰራውን ፕሮግራም ዛሬ እናሰማለን፣ እንዲያዳምጡ እንጋብዛቸዋለን። ምን ያህል ህዝቡ ምን እንደሚልና የህዝቡ ተወካዮች ምን እንደሚሉና የወያኔ ተወካዮች ምን እንደሚሉ በቀጥታ እነሱ እንዲሰሙ በአክብሮት እንጠይቃለን። ይህንን ፕሮግራም እንድታዳምጡት እኛ አይደለም የሰራ ነው፣ ቮይስ ኦፍ አሜሪካ የአሜሪካ ድምፅ ሬዲዮ የሰራው ፕሮግራም ነው። እንድታዳምጡና ይህንን ህዝብ በባርነት ለመያዝ ምን ያህል እንዲየሰሩ እንደሆነና እንደውም አማራ የሚኖርበትን ህዝብ አካባቢ ወልቃይት የሚባለውን በራሳቸው ህዝብ እየሞሉ ሌላውን ህዝብ ይውጣልን እያሉ እንደሆነ ሰዎች እያሰማሩ እያሰለፉ ይሄንን ህዝብ ማወቅ አለበት። እኔ የማምንበት ነገር ምንድን ነው? የምሞት በሆን እንኳን የምገደል በሆን እንኳን በደሌን ሰው ሰምቶልኝ ብሞት ግድ የለኝም፣ ታፍኜ መሞቴን አልፈልግም። እና ይሄንን ኢትዮጵያዊ የሆነው በሙሉ እንዲሰማው እንጋብዛቸዋለን። ውይይታችን በዚሁ እናጠቃለው። እንግዲህ አድማጮቻችን ፕሮግራማችንን እስከ 6 ሰዓት እንቀጥላለን። አሁን ሙዚቃ
ቢያሻፈረኝ ፈሪያዩ ደደኝ ተጎንበስሉት የነደደኝ ቆርጦ ሲመጣ ለማይገረሞት ጠላትን ተገል ፈርተ ካልተሞት ልቤ ኩሩ ነው እንደ አባቶቼ ለሆድ ያላድርም መሬት ገዝቼ ተዋጋ ሁሌ ትንቀርበብ ለውጥ አላመጣም ሰላማዊ ሰልፍ ደሞ ገለሌ ብለህ ተነሳ የጥንቱ ጀግና የጦር አንበሳ የዛሬ ሳይሆን አይተህ የነገን እንደ አባቶች ጃሎ በል መገድ ጃሎ በል ጃሎ
درس مريت بها لالر مريت اكاها جبتو من تطبه قالر يهودا مت ملكات هنا كمان هنور طبنجاك انت شالوا بلفك
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ በየሳምንቱ እሁድ ከጧቱ 4 ሰዓት በኢትዮጵያ አቆጣጠር እስከ 6 ሰዓት የሚያስተላልፈውን ፕሮግራም በማካሄድ ላይ ነው። በዛሬው ዕለት ፕሮግራማችን እንግዲህ በመግቢያው ላይ እንደገለጽንላችሁ እንግዶች አሉን። የዛሬው እንግዶቻችን ሁለት ናቸው። አንደኛው
አበራዳሙ፣
ሁለተኛው ደግሞ
ሚሊዮን ብሩ።
አቶ አበረና አቶ ሚሊዮን አንተ ልበላችሁ እንቀጥ እንዳይመስል። አቶ አበረና አቶ ሚሊዮን ዛሬ የተገኙት ስለ ኢትዮጵያ ኮሚኒቲ ውይይት ሊያደርጉ ነው። እንዲህ ይላል አንድ ያነበብኩት በቫይበር ላይ የወጣ የናንተ መልእክት። የተከበራችሁ አባላት፣ ማህበረሰብ አቀፍና ጽኑ መሰረት ያለው ተቋም ለመገንባት የሚደረግ ማንኛውም ጥረት የተለያየ አመለካከት እምነትና አቋም ያላቸው የማህበረሰብ አባላት ሊሰባሰቡና ሊቀራረቡ የሚያስችላቸው የጋራ ጎጆ ለመቀለስ የሚደረግ አፍቅሮ አብሮነት ትጋት ነው ይላል። ከተግባራዊ እንቅስቃሴ ረገድ ሲለካም ይህንን ከውኖ መገኘት ልዩነቶችን በአንድነት ጽኑ መሰረት ላይ ለማቆም ያለንን ስክነት ብቃትና ፍላጎት ማረጋገጥ ይሆናል። ስለሆነም የንቅናቄያችን ትጋት የሀገራችን መጻኢ እጣ ፈንታ ሁሉም በመግባባትና በመተማመን ፍትህ፣ ነጻነትና ዴሞክራሲ የተጎናጸፈች ምድር ሆና እንድትበቃ በመሆኑ አባላቶች በስደት በመኖርበት ሀገር ጠንካራ ኮሚኒቲ በሁለት እግር እንዲቆም መትጋት የንቅናቄውን አንድ ዓላማ ማስፈጸም ያህል መሆኑን በመረዳት የተቻለንን ሁሉ ማድረግ ይጠበቅብናል። አጠራጥራ አርጋችሁ ምን ማለት ነው?
በቅድሚያ እናመሰግናለን አቶ አህመድ ለዚህ ድል ይህን ድል ስለጋበዝከ። ምናልባት ለአድማጮቻችን ግልጽ ለማድረግ እዚህ ጋር ንቅናቄ የሚለው የኮሚኒቲ ምስረታችንን ሂደት የሚመለከት መሆኑን ብዙ አድማጮቻችን እንዲገነዘቡልን እንፈልጋለን። ይሄ ንቅናቄ ማለት እንቅስቃሴ ማለት ነው። ይሄ ኮሚኒቲ ምስረታ አሁን በፊትም ቀርበን ተናግረናል። ምስረታው ለመመስረት ብቻ ራሱ 2 አመት ፈጅቷል። በዛ ሂደት ውስጥ እንቅስቃሴዎች ነበሩ። ከዛም በኋላ አሁን ኦልሞስት አንድ አመት ሆኖታል ከተመሰረተ። ይሄ በዚህ አንድ አመት ውስጥም የተለያዩ እንቅስቃሴዎችን ንቅናቄዎችን እያደረግን ነው በተለያዩ አባላት ጋር ከተለያዩ አካሎች ጋር ማለት ነው። እና አባላትም ብለን እዚህ ጋር የተከስነው የኮሚኒቲው አባላት አሉ። ኢትዮጵያዊና ትውልድ ኢትዮጵያዊ በሙሉ አባል ነው። ይሄ ሁሉ አባል ተነቃንቆ አንድ የጋራ ሴንተር ኢትዮጵያ የሚገናኙበት የተጣላ የሚታረቅበት ደስታውንም መከራውንም የሚካፈልበት አንድ መገናኛ ማዕከል ያስፈልጋል። አዎ ያስፈልጋል ብለን እናምናለን። አንተም ታቃላቶ አህመድ ካሁን በኢትዮጵያ ሴንተር የሚባል ነበር አሉ። አሁን የለም። ያ የግድ መኖር አለበት። ተመልሶ እንደዚህ አይነት ሴንተር ሊኖረን ይገባል ብለን እናምናለን። እና ምናልባት ይሄንን ጽሑፍ የለጠፈው አንድ አባል ነው።
ኦኬ።
ቫይበር ላይ ነው ያገኘው እንጂ እኛ የለጠፍነው አይደለም። ይሄ ግልጽ እንዲሆን እንፈልጋለን።
በጣም ጥሩ። ምንድነው ያገኛችሁት መልስ እስካሁን ከኢትዮጵያዊው? ይሄን በተመለከተ የመገናኛ ማዕከል ሴንተር እንዲኖራችሁ ትልቁ ልፋታችሁ አንድ ህዝብ ወይንም ደግሞ አንድ ህብረተሰብ ወይንም ደግሞ የአንድ ህብረተሰብ አካል የሆነ ክፍል መገናኛ ከሌለው ችግር ሲፈጠር እኔ ትዝ ይለኛል ኢትዮጵያ ሴንተር የነበረ ጊዜ አንድ ነገር ተፈጠረ ሲባል አብ ኢትዮጵያዊ በሩን ሞልቶት በሩ ላይ ተቆልቁሎ አገኝ ነበር። ይደወልና አረ ተከፈቱልን ምንድን እንደዚህ ደርሷል። ሀዘንም እንደውም አንድ ሰሞን ሀዘን ሁሉ እዛ ማድረግ ጀምረን ነበር። ለሰዎች ፈቅደን የሀዘን መቀመጥ ይችሉ ነበር። ምንድነው ያገኛችሁት መልስ ከኢትዮጵያዊ?
በርግጥ ሁሉም ሰው ፍላጎት እንዳለው ነው እኛ ያየነው። ሁሉም ኢትዮጵያዊ ይሄ ነገር እንዲሳካ የራሱን ፍላጎት አሳይቷል። ከዛም ተነስተን እኛ የተለያዩ ነገሮችን ጀምረናል። ምክንያቱም አንደኛ ይሄንን መሰባሰቢያ ማዕከል ለማግኘት የገንዘብ አቅም የለንም። ይሄንን አቅማችንን ለማደራጀት ግን ከተለያዩ ሰዎች ጋር ባደረግነው ውይይት የሆነ አንድ ጥሩ ነገር ወይም ደግሞ አንድ ገንዘብ ማሰባሰቢያ ነገር እንድናደርግ በተቆሙን መሰረት አንድ ተምቦላ አዘጋጅተናል። ተምቦላውን ለመሸጥ እኔ የሚገርም ነው እኔ በጣም አስደንጋጭ ነው ማለት 500 ክራውን ነው አንድ ተምቦላ ያዘጋጀ ነው። ግን ኦልሞስት በጥሩ ሁኔታ እየሄደ ነው። መበተን ከጀመርን አንድ ሳምንት አልሆነንም። ሁሉም ሰው ያናገር ነው ሰው በደስታ ነው የሚያስደውና ይሄ ጥሩ ምላሽ ነው ከማህበረሰቡ ለዚህ ሎካል ወይም ለዚህ ሴንተር ለማቋቋም ሁሉም ሰው ፍላጎት እያሳየን ያየውት ነው። በኔ በኩል የደረሰኝን ወይም የተሰጠኝን እንድበት ነው የተሰጠኝን ትኬት ኦልሞስት እየጨረስኩኝ ነው። በጣም ትኬት እጅ ነው ያለ። ይሄ ማለት ደግሞ የህብረተሰቡን
ፍላጎት ነው ማለት ነው። ይሄን 500 የስዊድን ክራውን ያላችሁትን ቶምቦላ ሰው የሚገዛው ለጣው ብሎ ይመስላችኋል?
አይደለም፣ በፍጹም
በጭራሽ አይደለም። እኛ እጣውንም ስናደርገው እንደው ትንሽ ቫልዩ ወይም ደግሞ ዋጋ
ሲምቦሊካል ነው
ሲምቦሊክ እንዲሆን ነው እንጂ ማህበረሰባችን ለአንድ እጣ ብሎ እንደዚህ ይሄን 500 ክሮን ያወጣል ብለን አይደለም። ምናልባት ይሄ ነገር ከተነሳ አንዳንድ ጥቆማዎችም ደርሰውን ነበር።
ኦኬ
500 በዛ የሚል ማለት ነው። እኛ ተወያይተንበታል። ተወያይተን አቶ አህመድ እንደምታውቀው ይህን ስራ የምንሰራው በትርፍ ጊዜያችን ነው። ሁላችንም የራሳችን ህይወት አለ፣ የሚያሯሩጥን ማለት ነገር አለ። በመቶ በመቶ ክሮነር ወይም በ200 ክሮነር ቲኬት ብታትም በጣም ብዙ ሰው ማናገር ሊኖርብህ ነው። ያን ለማድረግ ደግሞ ጊዜ የለም፣ ወይም ይህን ስራ የሚሰራለ ሰው ቀጥረህ አታሰማራም። ሶ ምንድን ነው እንደው ለአድማጮች ግልጽ እንዲሆን 500 ክሮነር አድርገን አንድ ሰው ለምሳሌ 500 ቢወስድ ያ ሰው ደግሞ 500ውን ሸር እንዲያረጉት በስሩ ቤተሰቡን ሊሆን ይችላል። ለምሳሌ ባል ቢወስድ ሚስቱን ወይም ልጆቹን እንዲያግዙት አድርጎ 500 አንድ ቲኬት ወስዶ 500 ለኮሚኒቲ ሴንተር ያስቀባል ማለት ነው። ጓደኞቹንም እንደዛው ያደረገ ነውና እና ይሄንንም በዛው ግረ መንገዴ ለማስተካከል
ግልጽ ለማድረግ ለምሳሌ አንድ ሰው በ500 ክራውን አንድ ቲኬት ይገዛና ጓደኞቹን ሰብስቦ 500 አወጡ።
ኤክዛክትሊ
500 ሰዎች ሊገቡ ነው ማለት
ነው። ክሊር እንዲሆን እጣው እንኳን ቢከብደው ማለት እጣው እንኳን ቢከብደው በለቱ ለምሳሌ በ27 ፕሮግራም አለን።
ኦኬ ምንድነው ፕሮግራማችን?
ፕሮግራማችን የምሳ ግብዣ ነው። የኢትዮጵያን ባህላዊ ሙዚቃ ይኖራል፣ መዝናኛዎች ይኖራሉ። ከ14 ሰዓት ጀምሮ አድራሻው ምናልባት በማስታወቂያ መልክ ታቀርቡናላችሁና አንተም በቫይበርም ተለቋል በፌስቡክም ተለቋል እዛ ላይ ማየት ይቻላል።
ጃንግል ቴሌፎኑ ይበልጥባቸዋል። ኢትዮጵያዊ በእንትኑ ስም አበለው ነው በብዛት።
አዎ እና ኦሬዲ ብዙ ሰው ሰምቶታል። እና ምሳ ግብዣ ይኖረናል፣ ባህላዊ ዘፈኖች ምኖች ይኖራሉ። ጀስት ኢትዮጵያ የሚሸጥ ነገር ይኖረናል። እና
እኔ በጣም ነው የምወደው እሱን ነገር በእንትናችሁ ላይ ተገኝቻለሁ። ግን አንድ ሐሳብ አለኝ እኔ ያንን ዝግጅቱን በተመለከተ ቱ የስጋን እንትን ብንትቀንሱ
እሰኛ ኢትዮጵያውያን ስጋ እንወዳለን።
እሺ ይሁን ለምን ግን በጣም መረኝ ስጋን
ወደፊት ነው ወደፊት እየተነከርን ስንሄድ እንደየ ሰው ፍላጎት ምንድነው አይነት ነው የሚባለው?
ገባኝ ይሄን ቆይ የግሌ በቃ ደብል መጣለ። በነገራችን ላይ ዝግጅታችሁን ከመወደው አንዱ ምንድነው እዛ ስመጣ እንግዲህ ሳምንት ይሄ የኔ ችግር ሊሆን ሳምንት ሙሉ መስሪያ ቤት ውስጥ ከ አበሻ ጋር አልገናኝም፣ የውጭ ሀገር ዜጋ ጋርም አልገናኝም። ከነሱ ጋር ተዳርቄ ውዬ ነው መጣው በየስብሰው በእና ቅዳሜና እሁድ ያለችን ጊዜ የተወሰኑ ሰዎችን አግኝቼ ነው የሁዱን እንትኑ አለ ጊዜ የለኝም። አሁንም ማገኛት ጊዜ ምንድን ይቺ ዝግጅት ያለች ጊዜ እመጣለሁ አልቀርም። ኢትዮጵያኖችን ማገኝ እዛ ላይ ጭፈራው፣ ዘፈኑ፣ ምንድነው ማለት ጫጫታው ምኑ ደስ ነው የሚለኝና በተለይ ይሄ ያገር ባህል ዘፈኖችን ውዝዋዜዎችን ማየቱ በጣም 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 የምወደው ነው። በነገራችን ላይ ሌላ አርስቱ ልግባባችሁና የዝግጅታችሁን ይመለከታል። እናንተኑ ኮሚኒቲውን ነው አምብሬላ ነው አይደለም ያገር ባህል ምንድነው ኪነጥበብ ነው የሚባለው?
አዎ
እሱ የኢትዮጵያ ድምጽ ሬዲዮ በጉጉት ይጠብቃል ለመርዳትም ለማቋቋምም እንትን ለማለት እናንተ ሳላሰባችሁበትም
በሰፊው ያሰብናቸው ነገሮች አሉ። ምናልባት ከምንድነው ከፈረሱ ጋሪው እንዳይቀድም ብለን ነው ጥንቃቄ የምናደርገው እንጂ ዋናው አሁን ይሄ ኮሚዩኒቲ ቦታ የለውም፣ መቀመጫ የለውም። እንደ ዝንጀሮ በአየር ላይ ያለ ነው። አንድ ሴንተር ሊን እኔ አቶ አህመድ አንተ ታውቀዋለህ፣ አንዳንድ ጊዜ የሚያሳፍርም ነገር ነው ለእኛ ለኢትዮጵያውያን። ትንንሽ ሀገሮች የምትላቸው 3-4-5 ቦታ አላቸው መገናኛ ቦታ። እኛ ኢትዮጵያውያን ግን አንድ እንኳን ቦታ የለንም። አንድ ሰው ሲከፋው እንኳን መጥቶ የሚጠለልበት ቦታ እንኳን
የለም። ፈጣሪ ይርዳችሁና አንድ እንትን ይከፈት እንጂ ካሁኑ መጠንቀቅ ያለባችሁ ምንድነው? ጥሩ ነገር የሚሰራ ሰው ትንሽ እንኳን ያቅሙ ሲወረውር መጥፎ ለመስራት ደግሞ ሁለት ሰዎች ይበቃሉ። ሺው ሰው ጥሩ የሰራውን you know ምንድነው? Destruction is faster than construction in
French.
አንድ ነገር ለማጥፋት አንድ ሰው በቂ ነው። አንድ ቤት ለመስራት ግን በአገራችን በደቦ 50-100 ሰው የሚሰራውን ሰው አንድ ሰው እርኩስ ሰው ባንዲት ክብሪት ያጠፋታል። እና እንደዚህ አይነትም ችግር አለ። ግን ችግሩን እንተው። ችግር
አውቀንበት ነው የገባነው እኛ ጠና ኢትዮጵያውያን ሪሊ ለማህበረሰባቸው ለኢትዮጵያዊነታቸው ለልጆቻቸው በተለይ ይሄ ኮሚኒቲ አንዱ ሊሰራው የሚፈልገው እዚህ ለተወለዱ እዚህ ያደጉላሉ ኢትዮጵያውያን ማስተማሪያ ሴንተር እንዲሆን ጭምር ነው። ስለ ሀገራቸው ስለ ህዝብ እያንዳንዱ ሀገር ስለ ሀገሩ የሚያስተምርበት ሴንተር አለ። ስለ ሀገሩ ባህል፣ ስለ ሀገሩ ቋንቋ፣ ስለ ሀገሩ ታሪክ የኛ ልጆች የላቸውም። ያ
አቦ ወሎዬ ስለሆንኩኝ በዘሬ አቦ የወሎ መጀን ይርዳቸው።
አሜን አሜን።
በነገራችን ላይ ምን አይነት ሴንተር ነው የምትፈልጉት? ምን አይነት ሴንተር ነው እንዲቋቋም የምትፈልጉት? እኔ ሰማስተውሰው የኛ ጊዜ የተንጣለለ 500 ካሮ ሜትር ነበር። እኔ የሱድን ባልጣናት ሁሉ ሰብሰባ ያደርጉበት ነበር። የሱድን ሰራተኛ ማህበር 3 ቀን የፈጀ አዳራሹን ሰጠናቸው። ለምናው ዋናው ሰራተኛ ማህበር ቲሲኦ የሚባለው እዛ ሰብሰባ አድርጎበታል። ያውም የቴሌቪዥን መንገዱን በቴሌቪዥን ባስዘክተው የማን ኤምባሲ ነው ሰብሰባ አድርጎበት የፊሊፒንስ ኤምባሲ ስትሾ መጣኛን ለምናን አዳራሹን ሰጠን። እና ትልቅ ነበር የኛ ያን ጊዜ። ግን ያው ምንድነው ሆሊ ቻለው ኤኒዌይ እናንተ የምትፈልጉት ምን አይነት ነው?
ያው እንደዚህ አሁን እንደምትለው አይነት
ባንድ ግዛ አይሆንም።
ቢኖርን ደስ ይለናል
ሁላችንም።
ግን እንዲኖርንም እንዳይኖርንም የሚያደርገን ማህበረሰቡ ነው።
ትክክል።
ማህበረሰቡ ከተባበረን ከዛም በላይ ማድረግ እንችላለን። ዋናው ቁም ነገሩ እኛ አሁን እያሰብን ያለነው ባለን አቅም በምን ደርስበት የቻልነውን ያህል ሮጠን የደረስንበት ያህል የሚፈቅድልንን አይነት ሴንተር ነው ልናዘጋጅ ያሰብነው። ያ ሴንተር እንደ ስፋቱና እንደ ጥበቱ የተለያዩ ነገሮች ሊኖሩት ይችላሉ። ቁጭ ብለን የምንጫወትበት ብቻ ሊሆን ይችላል ወይም ደግሞ የተለያዩ መዝናኛዎችም ሊኖር ይችላል።
በጣም ብዙ ስራ እንሰራበታለን። ትልቅ የማይው ችግር ምንድነው? ኢትዮጵያውያን በየቦታው ችግር አለባቸው። እኔ አንዳንዴ ይደውሉና እንዲ እኔ ምንም ችሎታው ማቅሙም የለኝም ግን መስማት የግድ ስለሚል አዳምጣለሁ። እና ግን የሚያሳዝነው ሰምተ መልስ መስጠት ስትቀር ትሳቀቃለህ። እና ከምመኘው አንዱ ምንድነው ለኢትዮጵያውያን እንደ ጠበቃ ሆኖ ማህበሩ የተለያዩ የህግ አዋቂዎችን ያማከረ ኢትዮጵያውያን እዛ እየመጡ ኬዛቸውን የሚያስረዱበት ችግራቸውን የሚወያዩበት የተለያዩ ችግሮችን መጥተው የሚያወዩበት ብታረጉት እንኳን ትልቅ እንትን አለ።
ትልቅ ነጥብ ነው ያነሳው አቶ አህመድ። ይሄ ከተመሰረተ በኋላ በነገራችን ላይ እየደወሉ እንዲህ አይነት ኢትዮጵያውያንን ማገዝ የሚፈልጉ ሰዎች እየደወሉ አናግረውናል።
ቆንጆ።
ትልቁ ችግር ቅድም እንዳልኩ ነው መቀመጫ ቦታ የለንም። አሁን እንጂ አዲስ ለሚመጣ ኢትዮጵያዊ የመረጃ ሴንተር ነው። እዚህ ለቆዩ ኢትዮጵያውያንም ደግሞ ስለ ሀገራቸው የሚሰሙበት የመረጃ ሴንተር ነው። መረጃ ከኢን ኤንድ አውት ወይም ወደ የምትቀበልበት የምትሰጥበት ቦታ ነው የሚሆነው። ስታዝን ሀዘን ግን የምትወጣበት ቦታ ነው የሚሆነው። እንኳን በህይወት ላለ ሰው እኮ አንድ አስከሬን እንኳን አስቀምጠን ወደ ሀገሩ ለመሸኘት እንኳ ቦታ የሌለን ማህበረሰቦች ነን እኮ ሱድን ያለን ሰዎች። አንድ ሰው ሬሳ ለመሸኘት ቦታ ፍለጋ የምንሄድ ከሆነናል ሊያሳፍረን ይገባል። ይሄ ኃላፊነት ነው ሊሰማን ይገባል። ለዛ ነው እኛ ምንሯሯጠው በለለን አቅም አዲሶችንን ብዙ ችግር አለ ካንተ ጋር ብዙ ጊዜ ስለምንገናኝ ማለት ነውና ሁሉም እዚህ የኖር ኢትዮጵያ ይሄ ነገር ከየትኛውም የፖለቲካ አስተሳሰብ ፍጹም እንት መሆን አለበት ነፃ መሆን አለበት። እንደ ኢትዮጵያዊ እንደ ሰው መጀመሪያ እንደ ሰው ከዛ እንደ ኢትዮጵያዊ መቼም አንድ ሰው ዘመዱ የሚሆነ ነገር እክል ቢገጥመው ብቻውን አይወጣውም ሰው ያስፈልገዋል። ያን የሚመጡት ሰዎች ደግሞ በፖለቲካ አመለካከታቸው አይደለም የሚመጡት ሰው ስለሆኑ ኢትዮጵያዊ ስለሆነ ያ ሰው ይመጣሉ። ለዚህ እንኳን ብዙ ችግር ያለብን አይመስለኝም።
ተስፋ እናረጋለን። ችግሩ ያለው ምንድነው? እንደዚህ አይነት አቋም እንግዲህ ከማቀው ነው እንዲህ አይነት አቋም ሲቋቋም ቶሎ ብሎ የተወሰኑ ክፍሎች በእኛ ቁጥጥር ስር እንዲሆኑ ይፈልጋሉ ይላሉ። እና በጃዙር ተንኮል ማሰራት ይጀምራሉ። አልሳካ ሲላቸው እንዲፈርስ ማለት እኔ ዴሞክራቲክ አሰራር አይደለም የሚል እንትን የሚያመጡ ሰዎች አቃለው ዴሞክራሲ እንደዚህ አይደለም በየአመቱ መቀየር አለበት ብቻ ይፈጥሩላል ከዛ በኋላ የኛ ሰው ደግሞ ረግ ይላል ወዲያው ምንድነው የምትሉት እንኳን ማለት አይፈልግም አረ እንደዚህ ከተጀመረኝው መሸሽ ፈልጋለሁ እኔ አንዳንዴ ይቅርታ አርጉልኝና ጀክኖች ነን እየተባልኩ ያደግኩት ነው ራሴን እየተጠራ ምን ሲዋሽኝ ያደግኩት እንደላለሁ የኢትዮጵያ ህዝብ አያት ቅድማቶቻችን እንዲያርጉ እንዲያርጉ በባዶ እግራቸው ሄደው ጣላትን በጋሻና ጦር መከተውና እኔ አሁን ሳይ ለህይወታቸው ሳይሰሩ ሳይፈሩ እንዲያደረሱን የኛ የዛ የትውልድ የልጅ ልጅ ልጁ ምን ሆኗል አረ ነገ ደሞ ኮያችን ቤቴን እንድል እንዲያርጉ ነገ እንትና ሊገላምጠይ ነው ምን ነካን አረ እንዶ በፈጣሪ ምን ነክኖናል ምን ምንድነው አጅ ምንድን አዚሚያ ምንድን ያፈር ያረፈብንላሉ እኔ የምለው ግን አሁን መጨረሻ ላይ ከመላያታችን በፊት ምን እናደርግ እስቲ እኔ አሁን ምን ላድርግ ኢትዮጵያዊ ያንዳኑ ምን ያደርግ እናንተ ለመርዳት ምን እናደርግ
አንደኛ በ27 ባዘጋጀ ነው ቦታ ላይ ሰው ቢገኝ ግን ከብሳለን
እኔ መቼም ይገኛል በየጠብቃለሁ ግን አደራሹ በቃቸዋል
ያቆመንም ቢሆን
አይደል
ቆመንም ቢሆን አንደኛ ችግራችንን ሚል የተከራየ ነው ቦታ
ኦኬ
ምን አይነት ቦታ እንደሆነ እስቲ ይምጣና ሰው መከመጫ ይጣ ያን ማየት በራሱ ያ መስዋዕትነት ነው ለኛ
ፍቅር ካለ 9 አንድ አቦ ለ9 በቂ ነው ተላተጋብልን ያቆማል
ሌላው ደግሞ ያሁን ይያዞር ነው ያለው ተምቦላል ከስራ ሰዓታችን ውጭ ነው ሰዎችን እየደወልን እየቀጠርን እየሄድን ምናምን እንሰጣው ያን ይግዛስቲ ሰው ላንድ ሀገር ማህበረሰብ 500 ክሮነር እኔ ብዙ አይመስለኝም
ሹላ ቋርጥህና አንዳንድ ጊዜ የኛን ማዮን
ኢትዮጵያኖች ፈልጉት
ከማህበረሰብ አዎ የኢትዮጵያኖችን የታዘብኩት እንደገልን ያረ ለአንድ ቁም ነገር 100 ክራውን አውጣ ከመትለው ታይዘት ወጣና ልጋብዝ ብለይ ዘወጣው እሱ 100 ክራውን አውጥቶ ይመለሳል ምን እንደምን እንደሆነ አይገባኝም ሾፍን እንወዳለን እንደሆነ ማላውቅም ይሄ አለ አይደለም እኔ እሱ ጋብዞኝ እኔ እንዴት ምናምን ነገር ይሄ 500 ክራውኑ እውነት ለመናገር ለህብረተሰቡ ጠቃሚ ስለሆነ በጥፍ ቢደረግም የሚከፋ አይደለም ባይነኝ ምናልባት አንዳንድ ወገኖቻችን የዝቻቅም የሌላቸው ካሉ መተሳሰብ ሊኖር ይገባል
ቅድም እንደነው ገምተው ጓደኛ ለጓደኛ ኦርጋናይዝድ ነው ሼር መደራረግ
ሚሊዮንስ ምን አንተ ባንተ በኩል ምን እናደርግ እያንዳንዳችን ምን እናደርግ እኔ ምን ላድርግ እሺ ቴክኒሽያናችን መርሶ ምን ያድርግ ሌሎቻችን በሙሉ ምን እናደርግ ኢትዮጵያዊ ምን ያድርግ ይሄን ነገር እውን ለማድረግ
እኔ ምን ቅልቦና አይኖረን ነው ሁላችንም እኔ እዚህ ቦታ ላይ አሁን ቅድም ያነሳው ነገር አለ ሰዎች በጎን መተው የመቆጣጠር ነገር ምናምን ለፖዚቲቭ ወይም ደግሞ ለቀና አሳሰብ ከሆነ መቆጣጠራቸው
ችግር
የለም ምንም ችግር የለው ሰርተው ማህበረሰቡን መጥቀም ከሆነ አላማቸው ኤኒ ታይም መረከብ ይችላሉ በማንኛውም ሰዓት ምክንያቱም የራሱ ግና ደም ባለው እኛ ለተወሰነ ጊዜ ነው ይሄን ነገር ሐላፊነት የወሰድነው ያውም ሌሎች ተደራራቢ ሐላፊነቶች ይያሉብን ይሄንን ሐላፊነት የሚረከበን
በግለሰብ ደረጃ አይደለም ነው ሶጀመር በማህበር ደረጃ መተው የፖለቲካል ኢንተረስት ያላቸው ሶስ ሊሆኑ ይችላል
ማህበረሰቡ ነክቶ ሊጠብቅ ይገባል
ያንን ነው ያልኩት
እኔ ማህበረሰቡ ነክቶ ሊጠብቅ ይገባል ከዛ ውጪ ግን ሁሉም ማህበረሰብ ይሄ ነገር ያስፈልገናል ላያስፈልገንም ብሎ ራሱን ይጠይቅ
መገናኛ ቦታ
አዎ ኮሚኒቲ የተደራጀ እኛ ኮል ተደራጀንም ሌላው እኮ እኔ አንድ የሆነ እንደው ማስተዋቂያ ለሰራብዬ ለራሴ አፍሬ ነው የተውኩት ምክንያቱም አንድ ሐሳብ መጣልኝ ምን አይነት ሐሳብ መጣልኝ መሰለ እስቲ የተለያዩ ሀገሮችን ኮሚኒቲ ወይም ሴንተር እንፈትሽ በያሰብኩኝ ከዛ በኋላ አንድ አገር በትንሹ 3 እዚች ስቶኮልም ከተማ ውስጥ ብቻ በትንሹ 3 ሴንተር አለው እኛ ግን ምንም የለም ሌሎቹ ሚኒማም አንድ አለው ሁሉም ሀገር ዓለም ላይ ያለው ሀገር በሙሉ ያንዳንዱ የራሱ ሴንተር አለው ኢትዮጵያን ግን የለም ይሄንን እንደማስተዋቂያ እንስርዝምን እንደማነሳሻ ልጠቀመዋልኩና ለራሴ አፈርኩኝ
ገባኝ
እኛ የት ነን ያለነው የሚለው ነገር ነው ስለዚህ ይሄን ያህል ነው የሚያስፈልገን ማህበረሰብ ወይም ደግሞ ሴንተር ቅድም ያነሳው የመረዳዳት ነገር ለምሳሌ እኔ በግሌ የምሰራው ስራ አለ ብዙ ኢትዮጵያውያንን ለማገዝ ፈልጋለሁ ሳግዝ ግን በየካፌ ቤቱ
አትከከል
ካፌ ቤት ሄጄ ከዛ ተከታተረን ስም ሰዓት ይመቻል እንደዚህ ቋሚ ቦታ የለንም ቋሚ ስራ ጊዜ የለም ስለዚህ አንድ ቦታ ቢኖር ግን እኔ በሳምንት አንድ ቀን ወይ ሁለት ቀን
ጊዜ ትይዝ
ተመሳሳይ ጊዜ ሰጣለሁ ሰው እኔን ለማግኘት መደወል አይጠበቅበትም እዛ ቦታ መጥቶ መነጋገር እንችላለን ማውራት እንችላለን መረዳዳት እንችላለን ይሄንን ለማድረግ ሁላችንም ልንረባረብ ይገባል አህመድም መርሶም ሚሊዮንም አበረም
ጀሪም
ጀሪና
ማን ለተመስገን ምዚ ያሉትም በሙሉ ሁሉም ኢትዮጵያዊ መስተባል
ሁሉም ኢትዮጵያዊ ለዚህ ጉዳይ የራሱን አስተዋጽኦ ማድረግ አለበት የግድ ቶምቦላ መግዛት ላይ ተጠበቅበት ይችላል አንድ ሰው ቶምቦላውን ባይገዛ አይኔ መቶ ክራውን ነው መስጠት የምችለው መዝግብና ተቀበለኝ ቢሉያንን ሰው መቶ ክራውን ሰጥቶ በዛ ለታ ደግሞ ሰው መጋበዝ ይችላል በዛ መቶ ክራውን
ወንደና
አንድ ላይ መገናኘታችንን በ27 ምናልባት ትንሽ መረጃ ለሚፈልጉ ሰዎች ቦታውን ልትቀስና ስልክ ቁጥርም
ማስተዋወቂያውም
በኋላ ላይ ይነገራልና ቦታው ቮርቢጎርድ ነው ዱፍ በሪስ ቬገን 6 ነው ብዙ ጊዜ
ይደረጋል ስለዚህ
እናረጋግጣለን እንዳልከው ቦታዋ ትንሽ ብትሆንም የመጣውን ያህል ሰው ይምጣ ልብ ካልጠበበ ቤት አይጠብም ይባላልና እንደምንላለን
ሌላ ያጨፍራል
ምናልባት መረጃ የሚፈልጉ ሰዎች ስለ አጠቃላይ ሁኔታ ስልክ ቁጥር ብንጠቅስ
ይችላልላችሁ
ጥሩ ነው አንደኛ አቶ አበረን ማግኔት ይቻላል በዚህ ቁጥር 0709543124 በመደወል ሳቸውን ማግኔት ይቻላል ለኔንም ማግኔት ከፈለጋችሁ ኢንፎርሜሽን ለማግኔት 0729649681 ነው
እንደገና ሁለቱንም ስልክ ድጋማቸው
ኦኬ 0709543124 ያቶ አበረ ቁጥር ነው የሚሊዮን ቁጥር ደግሞ 0729649681 ነው እና በዚህ ማንኛውንም መረጃ ማግኔት ይችላሉ
ምትለዋለ
እኔ ብዙ ምለው ነገር የለኝም በተለይ እንዲያው አንድ ደሞ እዚ በስቶክሆልም ከተማ የተለያዩ ተቋማት አሉ የንግድ ተቋማት ሊሆን ይችላል የምነት ተቋማት ሊሆን ይችላል እነሱን ሁሉ የማነጋገር እቀዳለን እነሱም በድርጅታቸውም ስም በሚመሩት ተቋም ስም ያሉ ማህበረሰብ በዚህ ጉዳይ ላይ እንዲሳተፍ የበኩላቸውን ድርሻ እንዲወጡልን ምክንያቱም ይሄ ተቋም ይሄ ሴንተር ለነሱም ጭምር ነው ነጋዴዎች ከሆኑ የንግድ ፕሮዳክታቸው ነው የንግድ ቃቸው የሚያስተዋውቁበት መተው ስለራሳቸው የሚገልጹበት የምነት ቦታዎችም ከሆኑ ደግሞ ማህበረሰቡንም ይደርሱበት ቦታ ነው የሚሆነው
ባጭሩ ይህ የሚቋቋመው ኢትዮጵያዊን በኢትዮጵያዊነቱ በሰውነቱ ነው እንጂ በሃይማኖት በጾታ በፖለቲካ በዘር ምንም አይነት እንትና
እንደው በምን መዘ እነቶላም እናሃጎስም እናበበም እነሰይድም እናማንም እነጳውሎስም
ሁሉም የኛው ናቸው ነው የሚለው
በጣም ይሞን ብቻ ነው
በጣም ጥሩ ነው የምመጣለው ግን ሹሮ ወይ እንዳትረሱ ይታሰብልኝ በጣም አመሰግናለሁ እንግዲህ በ27 እንገናኛለን
የኢትዮጵያ ድምጽ ሬዲዮን እናመሰግናለን
መልካም ምድል እንመኛለን
ማስተዋቂያችንን ደሞ አደራ
አደራ ያው እንግዲህ ለቴክኒሽያኖቹ ነገሩሱን
እናመሰግናለን አቶ አህመድ
መልካም ምድል
እና መርሶ እንግዲህ ቴክኒክ ክፍሉ
ጫችን አሁን 5 ሰዓት ከ6 ደቂቃ ሆኗል ከዚህ በመቀጠል የሳምንቱን ዜናዎች እናሰማችኋለን በአዲስ አበባ ከተማ በሚገኘው አንዋር መስጊድ አርብ ረፋድ ላይ የአርብ ልዩ ጸሎት ጁማአ ፕሮግራም ተከትሎ ተቃውሞ ተካሄደ በድንገት ተካሂዷል በተባለው በዚሁ ተቃውሞ ቁጥሩ ከፍተኛ የሆነ የሙስሊሙ ማህበረሰብ የተለያዩ መፈክሮችን በማውለብለብ ተቃውሞውን ሲያስተላልፉ ማርፈዳቸውን ከሀገር ቤት የተገኘ መረጃ አመልክቷል። ብሔራዊ ጭቆና ይብቃ እና ኮሚቴው ይፈታ የሚሉ መፈክሮች በበርካታ ሰዎች ዘንድ ለህዝብ እይታ መቅረቡም ታውቋል። ባለፉት 3 አመት ጀምሮ ሙስሊም ማህበረሰብ መንግስት በሃይማኖታችን ጣልቃ ገብቷል በማለት ተቃውሞውን ሲያካሂዱ መቆየታቸው ይታወሳል። የተካሄዱ ተቃውሞችን ተከትሎም የሙስሊሙ ማህበረሰብ ተወካይ የሆኑና የመፍትሄ አፈላላጊ ኮሚቴ አባላት ለእስር መዳረጋቸው የሚታወቅ ሲሆን የሙስሊም ማህበረሰብ ሁሉም ተሳሪዎች በነጻ እንዲሰናበቱ ጠይቀዋል። የፍትህ ሚኒስቴር ውሳኔ ከተላለፈባቸው የኮሚቴ አባላት መካከል የተወሰኑትን በመህረት ቢፈቱም ወደ 10 የሚጠጉ አመራሮች አሁንም ድረስ በስር ላይ እንደሚገኙ ታውቋል። አርብ ያልተጠበቀ ተቃውሞውን በአንዋር መስጊድ አካሄዱት የሙስሊሙ ማህበረሰብም በእነዚሁ አባላት በአስቸኳይ ከእስር እንዲፈቱ መጠየቃቸውን ለመረዳት ተችሏል። አብዛኞቹ የኮሚቴ አባላቱም ከ7 እስከ 20 ዓመት በሚደርስ የእስር ቅጣት እንደተላለፈባቸው የሚታወስ ነው። በጉጂ ዞን በርካታ ሰዎች ቢታሰሩም ተቃውሞው ግን ቀጥሏል። ፍትሃዊ ስርዓት እንፈልጋለን፣ የታሰሩ የህሊና እስረኞች ይፈቱ፣ ሚድሮክ ወርቅ ኩባንያ ከአካባቢያችን ይውጣ፣ የተሻለ አስተዳደር ይምጣ የሚሉና በርካታ ጥያቄዎችን በመያዝ የተጠናከረ ተቃውሞ ሲያካሂዱ የሰነበቱት የጉጂ ማህበረሰብ ከፍተኛ ቁጥር ባላቸው የመከላከያ ሰራዊትና የፌደራል ፖሊሶች እየተደበደቡ ወደ እስር ቤት ቢጓዙም ትግላቸውን ከከተማ ወደ ገጠር በማዞር መቀጠላቸውን ነዋሪዎቹ ገልጸዋል። ካለፉት 2 ቀናት ጀምሮ አዳዲስ ወታደሮች ወደ አካባቢው የተሰማሩ ሲሆን ህዝባዊ ንቅናቄውን ይመራሉ ያሏቸውን የዩኒቨርሲቲ ተማሪዎችንና የፖለቲካ ድርጅት መሪዎችን ጨምሮ በ2 ቀናት ውስጥ ብቻ ከ37 በላይ ሰዎች ታፍነው ተወስደዋል። ከተያዙት መካከል የአካባቢው የሰማያዊ ፓርቲ አደራጅ የሆነው መሐመድ ጥላሁን ግርጃ ይገኝበታል። በሐርቃሎ የተካሄደው ተቃውሞ ወደ ዋገራ ሱክራ ቀበሌ የተሸጋገረ ሲሆን በሻኪሶ ቀበሌዎችም ተመሳሳይ እንቅስቃሴዎች እየታዩ ነው። በከተማው ውስጥ ያለው ሁኔታ አደገኛ በመሆኑ ትግላችንን ወደ ገጠር ለማዞር ተገደናል በማለት አንድ ስማቸው እንዳይጠቀስ የጠየቁ የተቃውሞው ተሳታፊ ተናግረዋል። በጋምቤላ ውጥረቱ እንደቀጠለ ነው። የገዢው ፓርቲ ባለስልጣናት ወደ ክልሉ በማምራት የኑዌርና የአኝዋክ የአገር ሽማግሌዎችን በማነጋገር ላይ ቢሆኑም አሁንም ውጥረቱ እንዳለ መሆኑን ታማኝ ምንጮች ገልጸዋል። ሁለቱም ብሔረሰቦች በሰፈሩባቸው አካባቢዎች መንቀሳቀስ እንደማይቻልና አንዱ ብሔረሰብ ወደ ሌላው አካባቢ ሲንቀሳቀስ ቢገኝ እንደሚገደል ምንጮች ተናግረዋል። ባለፉት 2 ቀናት ብቻ በአበቦና በኢታንግ 5 የኑዌር ተወላጆች መገደላቸው ታውቋል። የውጭ ምንዛሬ ጥረት ተከትሎ የብሔራዊ ባንክ አዲስ የቁጥጥር መመሪያ ይፋ አደረገ። በኢትዮጵያ እየተባባሰ የመጣውን የውጭ ምንዛሬ ጥረት ተከትሎ የብሔራዊ ባንክ ከረቡዕ ጀምሮ ተግባራዊ የሚደረግ አዳዲስ የቁጥጥር መመሪያን ተግባራዊ አደረገ። ይቅርታ፣ በዚሁ አዲስ መመሪያ መሰረትም በገቢ ንግድ ላይ የተሰማሩ ነጋዴዎች ለአንድ ወር አገር ውስጥ ለሚገባ ዕቃ ከአንድ ባንክ በላይ የባንክ መተማመኛ ሰነድ ወይም ሌተር ኦፍ ክሬዲት መክፈት እንደማይችሉ መደንገጉን ከሀገር ቤት የተገኘ መረጃ አመልክቷል። ይህንኑ የነጋዴው ጥያቄ ለመቆጣጠር ሲባልም የብሔራዊ ባንክ ሁሉም የግል ባንኮች በየሳምንቱ የቀረበላቸውን የውጭ ምንዛሬ እጥረት ለባንኩ ሪፖርት እንዲያደርጉ መመሪያን ሰጥቷል። በውጭ ምንዛሬ ዝውውር ላይ ከፍተኛ ክትትልንና ቁጥጥርን ያደርጋል የተባለው ይኸው አዲስ መመሪያ ሁሉም ባንኮች የየሳምንቱ የምንዛሬ ንግድ መረጃቸውን ለብሔራዊ ባንክ እንዲልኩም ደንግጓል። ለአንድ የገቢ ዕቃ በተለያዩ ባንክ የምንዛሬ ጥያቄ ማቅረብም ከስድስት ወራት እስከ 2 ዓመት ድረስ ከምንዛሬ ንግድ ተሳትፎ ሊያሳግድ እንደሚችል የብሔራዊ ባንክ በአዲሱ መመሪያው አስቀምጧል። የባንክ አመራሮችና ቦርዱም በጋራ የባንክ የውጭ ምንዛሬ ንግድ እንዲከታተሉና ሪፖርት የማድረግ ኃላፊነት የተጣለባቸው ሲሆን እርምጃው በሀገሪቱ የተፈጠረውን የውጭ ምንዛሬ እጥረት ማሳያ ሊሆን እንደሚችል የምጣኔ ሀብት ባለሙያዎች ገልጸዋል። በሶስት ሳምንት ጊዜ ውስጥ 5 ቢሊዮን ብር ካልተሰጠ ረሃቡ ከፍተኛ አደጋ ይፈጥራል ተባለ። የሕፃናት አድን ድርጅት ሴቭ ዘ ቺልድረን ዓለም አቀፉ ማህበረሰብ በሶስት ሳምንታት ጊዜ ውስጥ 245 ሚሊዮን ዶላር ወይም 5 ቢሊዮን ብር የሚጠጋ ገንዘብ ካልለገሰ ከፍተኛ የሆነ እልቂት ሊፈጠር ይችላል ሲል አስጠንቅቋል። ዓለም አቀፉ ማህበረሰብ ይህን ገንዘብ በአፋጣኝ ካልሰጠ በምግብ አቅርቦቱ ላይ ከፍተኛ የሆነ ችግር ይፈጠራል ሲሉ የኢትዮጵያ የድርጅቱ ተወካይ የሆኑት ጆን ግራሃም ተናግረዋል። ገንዘቡ ከግንቦት እስከ ሐምሌ የሚቆየውን ምግብ ለመግዛት የሚውል ነው። ምግብ ገዝቶ ለማጓጓዝ 4 ወራት ያክል ጊዜ የሚወስድ በመሆኑ ግዢው አሁን እንኳን ተፈጸመ ነፍስ የማዳን እድሉ ይዘጋል ሲሉ ዳይሬክተሩ አስጠንቅቀዋል። በአፍሪካ ካሉ አገራት ከፍተኛ እርዳታ የሚያስፈልጋት ኢትዮጵያ ናት። መንግስትና ዓለም አቀፍ ለጋሾች ከ22 ቢሊዮን ብር በላይ እርዳታ ለመሰብሰብ አስበው እስካሁን ግን ግማሹን እንኳን የሚሸፍን ገንዘብ አለማግኘታቸውን ሪዮተር ዘግቧል። ከ400 ሺህ በላይ ህጻናት ከፍተኛ የምግብ እጥረት እንዳጋጠማቸው ድርጅቱ አስታውቆ በአመቱ መጨረሻ ከ1 ሚሊዮን 700 ሺህ በላይ እናቶች የምግብ እጥረት እንደሚያጋጥማቸው ጠቁሟል። በመጨረሻ የአየር ኃይሉ አብራሪ መቶ አለቃ አብዮት ማን ጉዳይ በረሃ ወርዶ አርበኞች ግንቦት 7ን ተቀላቅሏል። መቶ አለቃ አብዮት ማን ጉዳይ ከባልደረባው መቶ አለቃ በኃይሉ ገብሬ ጋር በመሆን ሰኔ 2 ቀን 1997 ዓ.ም ኤምአይ 35 ተዋጊ ሄሊኮፕተር በመያዝ የህወሓትን አገዛዝ ተቃውሞ ጅቡቲ ገብቷል። በ1997 ዓ.ም የተካሄደውን ምርጫ ውጤት መጭበርበር በመቃወም ለሰልፍ አደባባይ የወጡ ኢትዮጵያውያንን እንዲደበድብ ትዕዛዝ በመሰጠቱ ነበር ይህን እርምጃ የወሰደው። መቶ አለቃ አብዮት ከባልደረባው በኃይሉ ገብሬ ጋር በጅቡቲ መንግስት ነበር ለህወሓት ተላልፈው የተሰጡት። ከዚያም ለሶስት ዓመታት ያለምንም ፍርድ በስውር ቦታ ጨለማ ክፍል ውስጥ ታስረው ስቆቃ እየተፈጸመባቸው ቆዩ። ቀጥሎም መቶ አለቃ አብዮት 15 ዓመትና መቶ አለቃ በኃይሉ ደግሞ እድሜ ይፍታህ እስራት ተበየነባቸው። በመጨረሻም መቶ አለቃ አብዮት ማን ጉዳይ 4ቱን ዓመታት በዝዋይ እስር ቤት፣ 3ቱን ዓመታት ደግሞ በቃሊቲ ወህኒ ቤት በአጠቃላይ 10 የመከራ ጊዜያትን አሳልፎ ለመፈታት ቻለ። አብዮት እንደተፈታም ብዙ ሳይቆይ ወደ በረሃ ወደ አርበኞች ግንቦት 7ን ተቀላቅሏል ይላል የመጨረሻው ዜናችን። አድማጮቻችን ለዕለቱ የነበረን ዜና እዚህ ላይ ያበቃል።
ታላቅ የሙዚቃ ምሽት በስቶክሆልም ከተማ በኢትዮጵያ ውስጥ ከፍተኛ አድናቆትን ያተረፈው ጃኖ ባንድ በፌብሩዋሪ 27 2016 ዓ.ም ተመረጠ በስቶክሆልም ከተማ እናንተን ለማስደሰት ብቅ ይላሉ። አስታውሱ፣ አትርሱ። የቅዳሜ ፌብሩዋሪ 27 ምሽታችሁ ከጃኖ ባንድ ጋር ይሁን። ቀን ቅዳሜ ፌብሩዋሪ 27 ቦታ ግሎባል ፓልም ፌልክስ ሬገን 1 ሰዓት
ከ20:30
በይበልጥ ለመረዳት በስልክ ቁጥር 076-206-9348 ይደውሉ። አዘጋጅ ክለብ ዳንሴ ዳንሴ ወይንም ይሳቅ።
ዲን የኢትዮጵያ ኮሚኒቲ ታላቅ የመዝናኛ ምሽት አዘጋጅቶ ይጠብቃችኋል።
በስዊድን የሚገኘው የኢትዮጵያ ኮሚኒቲ የመዝናኛ ምሽት ከምግብና መጠጥ ጋር አዘጋጅቷል። በመንጋራቸው የባህል እምነትና ወግ እሴቶቻችን ተገናኝተን አእምሯችንን እናድስ እያለ ጥሪውን ያቀርባል።
የኢትዮጵያ ኮሚኒቲ በጋራ ተግባራዊ ሥራ መስራት አለብን ብሎ ስለተነሳ ማህበራዊና የሀገር ልጅነት ተሰስራችንን ለማጠናከር እንዲረዳን ናው በታችን በሆነው ልዩነታችን ተፋጥረን እንዲሁም ተሰባስበን በማጌጥ እንጨዋወት ይላል።
ከያለንበት ተሰባስበን በመጨዋወት ዘርና ሃይማኖት የማይለየው አንድነታችን ለማሳደግ ወስነናል። በመሆኑ እርሶ ቤተሰቦ ተጋብዘዋል።
ቀን ፌብራሪ 27 2016 ከ14 ሰዓት ጀምሮ። ቦታ
ዶቭ በሪስ ሬገን 6
ቦርቢ ጎርድ።
ራባዊ ዞን ወልቃይት የሚኖሩ ወገኖች የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ የሚል 20 አባላት ያሉት ኮሚቴ መስርተው የአማራ ብሔረሰብ እንጂ
አድማጮቻችን ይህ አሁን የልታዳምጡት በመዘጋጀት ላይ ያለው የአሜሪካ ድምጽ ሬዲዮ የወልቃይት ተወካዮችንና የመንግስትን ተወካይ ያደረገውን ቃለ ውይይት ነው። ኢትዮጵያኖች በሙሉ እንዲያዳምጡት በአክብሮት እንጠይቃለን። ትምህርት ይሰጣናል
አንነጋግረናል ነው የሚሉት። ጥያቄያቸው በህገ መንግስቱ መሰረት ህዝበ ውሳኔ ተካሂዶ ነዋሪው ማንነቱን ይወስን የሚል ነው። የሁመራ ምዕራባዊ ዞን የወልቃይት ባለስልጣናት ግን ኮሚቴው የህዝብ ውክልና የሌለው ህገወጥም ነው ይላሉ። ወልቃይት የትግራይ እንጂ የአማራ ክልል አካልም አይደለም ነው የሚሉት። ትስታ በላቸው ሁለቱን ወገኖች አነጋግራ ተከታዩን ፕሮግራም አሰናድታለች። ሁለት የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ የተባለው ኮሚቴ አባላት ራሳቸውን በማስተዋወቅ ይጀምራሉ።
እኔ ስሜ አታላይ ዛፌ ገብረ ማርያም እባላለሁ። መኖሪያዬ ጎንደር ነው። የትውልድ ቦታዬ ወልቃይት ነው። በዚህ በወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ አስተባባሪ ኮሚቴ ነኝ።
አመሰግናለሁ። አብሮት ኮሎኔል ደመቀ ዘውዱ አሉና ኮሎኔል ስቲርሶም ራስዎን ያስተዋውቁን።
እኔ ኮሎኔል ደመቀ ዘውዳ ይልባላለሁ። ትውልዴ ወልቃይት ጠለለ በሚባል መንደር ነው የተወለድኩት። በቲፒኤልኤፍ ታጋይ ነበርኩ። በ78 ጀምሬ እስከ 2005 በውትድርና ቆይቻለሁ። አሁን በክብር በጡረታ ነው ተሰናብቼ የመጣሁ። ዳንሻ የሚባለው ከተማ ነው መቀመጥ የነበርኩ። አሁን የሁለት ወር ሶስት ወር ሆነኛ ወደ ጎንደር አሁን ወጥቻለሁ ማለት ነው። ናፍቃሁን እዚያ ነው ያለው።
እሺ እንግዲህ ሁለታችሁም የወልቃይት ህዝብ የማንነት ጥያቄ ኮሚቴ አባል ናችሁ። እስቲ ስለ ወልቃይት ህዝብ የማንነት ጥያቄ አስረዱኝ አንዳችሁ። አቶ አታላይ።
እሺ የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ መነሻው በተለያየ ግዛት ሆነ እንጂ ከ1972 ዓመተ ምህረት ጀምሮ ይሄ ማንነት ተብሎ ባይገለጽም የመከላከል እኛ አማራ ነን የሚል የመከላከል መግለጫ ነበር። መግለጫው ምንድነው? ህወሓት ገና መጀመሪያ ተከዜን ተሻግሮ ሲመጣ በጦርነት ነበር የሚከላከሉት። እኛ እናንተ የትግራይ እንጂ የወልቃይት አይደላችሁም በሚል ከ72 እስከ 83 ዓመተ ምህረት በተለያየ መልኩ እየተዋጋ ነው የቆየ ህዝቡ አይደለንም በሚል ማለት ነው። ከዛ በኋላ ከ84 ወደ እስከ 2008 ማለት ነው በእኛ በተለያየ መልኩ አሁንም በየሱስካው በተለያየ ቦታ እኛ ትግራይ አይደለንም የሚል ጥያቄ በማቅረብ ግለሰቦች በቡድንም በሱስካው ማከለም ይሄ ጥያቄ ሲቀርብ የተለያየ ነገሮች ደርሰውባቸዋል።
ባድራሻቸው ደብዛቸው የጠፉ ሰዎችም አሉ። ከዚህ ጥያቄ በማንሳታቸው ምክንያት አሁን ልክ ከ2007 ዓመተ ምህረት ጀምሮ የህዝቡ ብሶት እየባሰ ሲመጣ ከአገር ቤት ከመጡ ሰዎች ጋር በመነጋገር ይሄ የአማራ ብሔርተኝነት የማንነት ጥያቄ መጠየቅ አለብን የሚል ነገር ነው ወደዚህ መፍትሄ ነው የመጣው። የመጀመሪያው ጥያቄ የነበረው ጦርነት፣ ጥላቻ፣ አገር ለቆ መሄድ፣ መሸፈት የተለያየ ነገር ነው የነበረ። እሱ አይደለም። አሁን ግን ህገ መንግስቱ ለኛ መፍትሄ ሊሰጠን ይገባል የሚል ወደ ህገ መንግስቱ ነው የገባ ነው እና የአገር ቤት ሰዎች አብረው ያቋቋሙት ነው። ጎንደር ብቻ ያለ ሰው አይደለም።
እሺ፣ እንግዲያው ኮሚቴው የተቋቋመው በ2007 ዓመተ ምህረት ነው ማለት ነው?
አዎ።
ኮሎኔል፣ ስንት የኮሚቴ አባላት አሉ? ስብጥራችሁስ እንዴት ነው? እነማን ናችሁ? አሁን ለምሳሌ አቶ አታላይን ስጠይቃቸው ልብስ ሰፊ ነኝ ብለዋል፣ እርሶ ኮሎኔል ኖት። እንዴት አይነት ስብጥር ነው ያለው? በእድሜም ይሁን በሙያም ይሁን በጾታ ኮሚቴው?
አዎ፣ ይኸውልሽ፣ አሁን ኮሚቴው ግማሻችን እንደዚህ እኔ ጡረተኛ ነኝ፣ ለምሳሌ ተወላጅ እዚያ ነኝ፣ ሌሎችም ታጋዮች ይነበራሉ። የሚበዛው ግን በግብርና የሚተዳደር ሰዎች መስከረም 8 ቀን ይህ በይፋ ኮሚቴው ህዝቡ ነው የመረጠው እከሌ እከሌ ይሆንልን የሚለው እና 20 ሰው ኮሚቴ አለው በ9 ስራ አስፈጻሚ ሌላውን አባሎች በሚል 20 ሰው መርጧል። ህዝቡ መርጦ ይህንን ጥያቄ እንድትጠይቁልን የእኛ ጥያቄ እንዲሆን ብለው ያደራጀን እኛ ነን።
እሺ፣ ኮሚቴው የተመሰረተው መስከረም 8 2008 ዓመተ ምህረት መሆኑ ነው?
አዎ።
ኮሚቴው እስካሁን ምን እርምጃ ወሰደ? በምታነሱት የአማራ ብሔርተኝነት ጥያቄ አቶ አታላይ፣
እዚህ ከኮሚቴው አደረጃጀት ጋር የተያዘ ትንሽ ተጨማሪ ልጨምርና ወደዛ አሁን ወደ ተጠየቁት ገባለሁ። ምንድነው ያለው? ከመጀመሪያ ወደ 7 ኮሚቴ ነው የነበረ 2007 ላይ 2008 ሁለተኛ ስብሰባችን ላይ ማለት ነው። ሁለተኛ ስብሰባችን ላይ ወደ 20 ደርሰናል። አሁን በእነዚህ ስብጥራቸው የተባለው ቅድም ደግሞ ሴቶች አሉ። ከቤተ እምነትም የሙስሊምም ክርስቲያንም ፕሮቴስታንትም እንደዚህ አይነት እምነት ያላቸውም አሉ። በመካከላችን በእድሜ ከፍ ያሉ የመንግስት ሰራተኞችም አሉ፣ ወጣቶችም አሉ፣ ጎልማሶችም አሉበት በዚህ ተሳትፎ ውስጥ ማለት ነው። እና የኮሚቴው እርምጃ አካሄድ ምንድን ነው? የመጀመሪያ የተጀመረው ለሚመለከታቸው ለትግራይ ክልል፣ ለአማራ ክልል፣ ለፌዴሬሽን፣ ለኢህአዴግ ቢሮ፣ ለተለያዩ ቦታ እንደዚህ ደብዳቤ ሰነዶች በሰዎች ላይ የደረሱ የተለያዩ የጥያቄ በማንሳታቸው የጠፉ ሰዎች ስም ዝርዝርና የተወሰዱ ንብረቶች የተወሰደ የተለያየ ንብረት ማለት ነው። እንግዲህ ወደ ዝርዝር ብዙ ባንገባም እንደዚህ አይነት ነገሮች የያዘ ሰነድ ይዘን ነው የገባ ነው። ለዚህ ደግሞ በህዝቡ ዙሪያ መግለጫ ለመስጠት የመጀመሪያ ይፋ ስብሰባ ያደረግነው በጎንደር ዩኒቨርሳል አዳራሽ ነሐሴ 17 ቀን የመጀመሪያ ስብሰባችን
በዚህ ባለፈው ነሐሴ
አዎ። ከዛ ቀጥሎ መስከረም 8 ቀን ላንድማርክ ጎንደር ላንድማርክ ማለት ነው፣ ላንድማርክ ሆቴል ሁለተኛ ስብሰባ ነው ያደረግነው። ሶስተኛ ሶረቋ ጠገዴ ጥቅምት 7 ቀን ስብሰባ ያደረግንበት። አራተኛ በጠገዴ ወረዳ ሆኖ ቴፋ የሚባል ቦታ ወደ አብርሃ ጅራ ምዕራብ አርማጭሆ ጥግ፣ እዛም አራተኛ ጥቅምት 28 ቀን ስብሰባ አድርገናል።
እሺ፣
ይፋ ጉባኤ የህዝብ ስብሰባ ማለት ነው። ይሄን አድርገናል። ኮሚቴው በዚህ ተንቀሳቅሷል። ሌላ በራሪ ጽሁፎች አሰራጭተናል። የመጀመሪያው በራሪ ጽሁፍ በቃን የሚል አንድ ገጽ፣ ከዛ ቀጥሎ የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ መነሻዎች የሚል ሁለተኛ በራሪ ጽሁፍ፣ ሶስተኛ የወልቃይት ጠገዴ ህዝብና ህገ መንግስት ይነጣጠር የሚል ሶስተኛ ጽሁፍ በራሪ ወረቀት ማለት ነው። አራተኛ የወልቃይት ጠገዴ ህዝብ የአማራ ብሔርተኝነት ማንነት አመለካከት የሚል አራተኛ በራሪ ጽሁፍ ይህን አሰራጭተናል በህዝቡ።
እሺ፣ አቶ አታላይ አመሰግናለሁ። ኮሚቴያችሁ ከተመሰረተ ብዙ ነገሮችን ሰርቷል። ነገር ግን ወደ ኢህአዴግ ቢሮ፣ ወደ ፌዴሬሽን እንዲሁም ወደ ተለያዩ የአስተዳደር ኃላፊዎች እንደሄዳችሁ ገልጸውልኛልና ምንድን ነው ጥያቄያችሁ?
ይኸውልህ የእኛ ጥያቄ የወልቃይት ህዝብ የአማራ ብሔርተኝነት ማንነት ጥያቄ ነው። ጥያቄ እኛ የወልቃይት ህዝቦች አዲስ ማንነት ጥያቄ ሳይሆን ጠይቀው ትላንትና ከ25 አመት በፊት ለ600 እና ለ500 አመት የሚያህል ያማራ ብሔር እንደነበርንና አሁን ትግራይ ስንከለል ከህዝብ ፍቃድ ውጭ ትግርኛ ቋንቋ ብትችላላችሁ በማለት ያለ ህዝብ ፍላጎት ወደ ትግራይ ክልል 84 ተከለላል። ከዚህ ተነስቶ ህዝቡ በየሰዓቱ በየቀኑ በእኛ አካባቢ አማርኛ ይነገራል ትግርኛ ይነገራል በከፊል ደግሞ ማይታድራና በአከረሚ መሳሰሉ ቦታዎች የሚኖሩ ህዝቦቻችን ደግሞ አረብኛም ይናገራሉ። ስለዚህ አረብኛና ትግርኛ ለዕለት ስራችን መግባቢያን ተቀምጣለን እንጂ ማንነታችን ምን ገልጽበት ቋንቋ አማርኛ ነው። በደስታችን በአዘናችን የምናንጎረጉረው በአማርኛ ነው። ስለሆነ ብሔራዊ ቋንቋችን ብለን እኛ የምናምንበት አማራ ነው። በህገ መንግስት ስናየው ደግሞ በአንቀጽ 39 ቁጥር 5 አንድ ህዝብ መኖር የሚገባው አንድ ብሔር ብሔረሰብ ህዝብ መኖር የሚገባው በቋንቋው፣ በባህሉ፣ በስሜቱ፣ በፍቃዱ እና በስነ ልቦናው ጠቅላላ በጂኦግራፊያዊ አቀማመጥና በታሪኩ በአንድ ላይ መኖር ይገባዋል ይላል። ከዚህ ተነስተን እኛ የወልቃይት ህዝቦች አማራ ነን እንጂ ትግራይ አይደለንም። ከትግራይ ጋር ስነ ልቦና የለንም። የተሳሰረ ታሪክም እምነትም የለንም። ስለዚህ በቋንቋ ብቻ በመናገራችን እንግዲህ በተፈለገ ጊዜ ደግሞ ሌላ ጊዜ ሲሰጠው ኤርትራም ነገ ትሆናላችሁ ልንባል ይችላል። ትግርኛ ስለመስለቻል በሌላ መልኩ ደግሞ አረ ከሱዳን ጋርም መሆን ትችላላችሁ ልንባል ይችላል አረብኛ ስለቻል። ስለዚህ ትክክለኛው ግን ህገ መንግስቱ የሚያስቀምጠው ተነስተን እኛ አማራዎች ነን ትላንትና የተነጠቅነው ማንነት አሁን ይሰጠን ነው የምንለው እንጂ አዲስ የማንነት ውቅና ይሰጠን አይደለም እያልን ያለ ነው።
እሺ ኮሎኔል፣ እና ይሄን ጥያቄ ይዛችሁ ቀደም ሲል እንግዲህ አቶ አታላይ እንደገለጹልን ወደ ተለያዩ የመንግስት የስልጣና አካላት ሄዳችሁ ወደ ፌዴሬሽን ሄደናል፣ ወደ ኢህአዴግ ቢሮ ሄደናል፣ ወደ አማራ ክልል ፕሬዝዳንትም እንደሄዳችሁ ወደ ህወሓት ማዕከልም እንደሄዳችሁ ነውና የገለጻችሁልኝ ምን ተባላችሁ? ምን መልስ ተሰጠ?
አዎ በፌደራል መንግስት ነው መጀመሪያ ያስገባነው ጥያቄያችን። ካሁን በፊት ተደጋጋሚ ብንጠይቅ ስም ያላገኘንም የፌደራል መንግስት ግን በህገ መንግስት መሰረት ይህን ጉዳይ ሊሳይልን ይገባል፣ ወደ የምንፈልገው ወደ የህዝብ ፍላጎት ተጠይቆ ማንነታችን ሊመለስ ይገባል ብለን ያስገባል። ፌደሬሽን ምክር ቤት ያለን ጥያቄያችን ተቀብለናል፣ ትክክል ነው ይህን ማንነታችሁ ይህን ከሆነ ባህላችሁ፣ ቋንቋችሁ እናንተ በምትሉት በጻፋችሁ በመለከታችሁት መሰረት ከሆነ አይቶ መልስ ይሰጣል። ነገር ግን በህጉ የተቀመጠው አፈጻጸም ላይ መጀመሪያ ክልል መልስ ይስጥበት። ክልሉ አልፈታም ካለ በቅሬታ በይግባይ መሰረት ተመልሳችሁ መምጣት ትችላላችሁ። ጥያቄያችሁ ግን ተቀብለናል ብለዋል።
ክልሉ ሲባል የትግራይ ክልል ነው?
የትግራይ ክልል ዜና አስተዳደረው ያለ ህዝቡ ይህን ጉዳይ ልትመልሱልን ይገባል ብላችሁ ጠይቁ። ይህን ጉዳይ የህዝቡን ፍላጎት ጠይቆ በህገ መንግስት መሰረት አንቀጽ በልጻችሁ ጽፋችሁታል። ይህን የጠየቃችሁት መሰረት ትክክል ነው ብሎ ወደ ህዝቡ ወርዶ ከመለሰው መጀመሪያ ለሱ ጠይቁት አይደል? እሺ ብለን እኛ መቀሌ ሄደን ትግራይ ርዕሰ መስተዳድር ማስገብተናል፣ ለአፈ ጉባኤም የክልሉ ማስገብተናል፣ ለህወሓት ጽህፈት ቤት ማስገብተናል። ነገር ግን ወይዘሮ ቅዱሳን ነጋ የሰጠሽን መልስ ምንድን ነው? የአፈ ጉባኤ ሊቀመንበር ይህን ጥያቄያችሁ ተቀብለናል፣ ነገር ግን ወደ ካቢኔው መጀመሪያ እንመራዋለን፣ ካቢኔውን ከወሰነ በኋላ መልስ እንሰጣቸዋለን የሚል መልስ ሰጠናለች። አቶ አባይ ወልዱ ኮሚቴው የሄደው እንዲያነጋግረው ጠይቆ አልቀበልም ብለውናል። ጉዳዩን እሷ ነው የምትፈጠው አይዛ ኮሚቴው አላነጋገርም ብለው ተመልሰናል። እዛው ኋላ ቀጥለን ወደ ዞኑ ሂደናል። ወደ ዞኑ ሂደን ደግሞ ይህ ጥያቄ መመልከቻ እስከ ወረዳ ማስገብተናል። ጥያቄዎች ወደ ፌዴሬሽን ምክር ቤት ያስገባነው ጥያቄ በሙሉ ወደ እስከ ወረዳ ማስገብተናል። በቅጂ ማለት ነው፣
በወልቃይት
ሂደን ማለት ነው።
እሺ
አሁን የገጠመን በወልቃይት ላይ ምንድን ነው? በጭራሽ ስብሰባት እንድትወሰው አልፈቅዱም። ፌዴራል ወይም ማህተም መስጠት ይገባቸዋል ወይም ክልል ካልሰጠን በስተቀር ህዝቡንና እናንተን ጥያቄዎችን መገናኘት አንችልም፣ ህዝቡ ራሱ መሰብሰብ አይችልም፣ ጥያቄ ማንነትን በተመለከተ እንዲሰበሰብ አንፈቅድም የሚለው የተለያዩ ወከባዎች አሁን እየፈጸሙብን ነው። እኛ ግን ማንም የባለስልጣን ወረቀት አያስፈልገንም፣ ህገ መንግስት ራሱ አንቀጽ 29 እንድንናገር ማንኛውም አስተሳሰብ እንድንይዝ ይፈቅዳል። አንቀጽ 30 እንድንሰበሰብ ሰላማዊ ሰልፍ እንድናደርግ ይፈቅዳል። ፈይሰለስተል የመሰንሰል መብታችን የተጠበቀ ስለሆነ ልትፈቅዱልን ይገባል ብለን ተከራክረናቸዋል። نسم استاون يالو انفقدين يميلو اقوامتهون يالو بلا هونم تسال قرطن ايه جيتاشنيا امرار نو انجي يوهاتم يتبراي مسرات درم مدام مستاريو بلن يالامنن استاون غنا نو
اشي اشي كولونيل دمكا يمي چمروت نغر الا اتو اتالاي كولونيل ريال انسوت ارسو چمرو لياسدوني كچالو تقلل ارغو
مالت مفلغو مندنو يا امارا كلل በተለያየ የቢሮች በአካል ሄደን ደብዳቤ አድርሰናል አፈ ጉባኤ ቢሮ ማለት የምክር ቤት ከአስተዳደር ከመስተዳድር ቢሮ ባዕደን ቢሮ ለፍትህ ለጸጥታና አስተዳደር ደብዳቤ ደርሷቸዋል ፌዴሬሽን ወደ ትግራይ ምክንያቱም ተጠያቂው አካል የሚል ነገር ስለአለ እሱ ቀርቦለት እሱ ነው መልስ መስጠት ያለበት ተብሎ ይሄ ከተነገረን በኋላ እኛም እናውቀዋለን ግን በፌደራል መግባት ስለፈለግን የገባ ነው ያን ጽሁፍ ከተረከቡን በኋላ አሁን ሁለተኛ ስብሰባ ህዝባችንን ሰብስበን ማነጋገር እንፈልጋለን ሐሳቡን ማስጨበጥ እንፈልጋለን ምክንያቱም አንቀጽ 29 ነው አንቀጽ 2 ማንኛውም ሰው ያለማንም ጣልቃ ገብነት ሐሳብ የመግለጽ ነጻነት አለው የነጻነት ደግሞ በሀገር ውስጥ ሆነ ከሀገር ውጪ ወሰን ሳይደረግበት በቃልም ሆነ በጽሁፍ ወይም በህትመት በስነ ጥበብ መልክ ወይም በመረጠው በማንኛውም የማሰራጫ ዘዴ ማንኛውም አይነት መረጃና ሐሳብ የነፈርሰብ የመቀበልና የማሰራጨት ነጻነቶችን ያካትታል ይላል ለኛ ግን የተመለሰልን መልስ ምንድነው ሰው መሰብሰብ አትችሉም ማነጋገር አትችሉም ወረቀት መበተን አትችሉም አንድም ነገር ማድረግ ይሄን ስታደርጉ ብናገኛችሁ በትግርኛ ስጉምቲ ነው የሚባለው እርምጃ እንወስዳለን ነው ያሉት ይሄ አንቀጽ 29 ላይ የተቀመጠ ነው እኛ የጠየቅናቸው
እሺ እሺ
እንግባችን ግራ እየተጋባ ስለሆነ በእኛ ላይ የተለያየ ስም እየተሰጠ ስለሆነ እነዚህ በኢትዮጵያ ውስጥ ያሉ በምርጫ ቦርድ ህጋዊ ፈቃድ የተሰጣቸው ፓርቲዎች የነሱ ስም አንጥተው እኛ ላይ ለማስቀመጥ በመለጠፍ ይሄን ነገር ስም የማጥፋት ነገር ሲወጣ እኛ ፖለቲካ ፓርቲዎችም አይደለንም የህዝብ ማንነት ጠያቂዎች ነን የአማራ ማንነት ይሄን ብቻ ነው ህዝባችንን ማስረዳት እንፈልገው ይሄን ነው የመሰብሰብና ሰላማዊ ሰልፍ የማድረግ አንቀጽ 30 የሚጠቅሰው እሱን ለምንድን ነው የምትከለክሉን ስንላቸው ቀጥታ ወደ ሌላ እርምጃ እንገባለን ህጣርፉ ይቻላል ማስፈራራት ሁሉ የማሸማቀቅ ነገርም አለው
ከየትኛው ቢሮ ነው ይሄ ማስፈራራት የደረሳችሁ በቀጥታ ማን ነው ይሄንን የሚለው አትሰበሰቡም ህዝቡንም አትወክሉም የሚለው አካል ማን ነው
አዎ ናይ በወልቃይት የትግራይ ምዕራባዊ ዞባ ተብሎ አሁን ወልቃይትን በዞን አስተዳደር እየመራ ያለ አቶ ኢሳያስ ታደሰ እሱ ምንድነው ያለን የወልቃይት ህዝብ ለትግሬነቱ ታግሎ ትግሬነቱ አረጋግጦ የተቀመጠ ህዝብ ነው እናንተ አትወክሉትም ለታነጋግሩትም አትችሉም ይሄን አይነት ሐሳብ ካቀረባችሁም እኛ እርምጃን ወስዳለን ብሎ ከ50 በላይ ህዝብ በተሰበሰበበት አዳራሽ አቶ ኢሳያስ ነው ይሄን ያለ ከዛ ወጥተን ሄደንም ማይካድራ የሚባለው ጣቢያ እንደዚሁ የጣቢያው አስተዳዳሪ ይሄን መልስ በደፍታ ነው የተናገረን እዚህ ለፈሰው አትችሉም ከዛ ቀጥለን ባከር የሚባል ቦታ ገብተንም እንደዚሁ ነው ያሉት እንዲያውም እዛ የተመከረው ሌላ ነው የነበረ ሌላ እርምጃ ሊወስዱ ነው የነበረ ህዝቡ ግን አብሮ ስለቆመ ይሄን ነገር ሊያደርጉ አልቻሉም ካብቲያ ስንገባም ያው ሰልሰዋቹ ማነጋገር ወረቀት መበተን ፒቲሽን ማስፈረም የህዝብ ድምፅ ማሰባሰብ ማለት ነው አትችሉም ባረፋችሁበት ሆቴል አርፋችሁ በቀጥታ መውጣት ትችላላችሁ ደብዳቤውን ግን መቀበል እንችላለን ብሎ የካብቲያ ቀበሌ አስተዳደር አቶ ኃይሌ ይርዳው ደብዳቤውን ተቀብሎ ተሰደናል ከዛ አድረመት ነው ደግሞ አድረመት አቶ ጀጃው የተባለ የወረዳው አስተዳደር ጥራሽ አንቀበላችሁም ያለ
እሺ
አንቀበላችሁም መሰብሰብም አትችሉም ምንም ነገር ማድረግ አትችሉም አሁንም ያቺ እርምጃን ወስዳለን የምትለው አቃል በተደጋጋሚ በታጠቁ ኃይሎችም ተከበን ነው ይሄ ሁሉ ጥያቄ ስናቀርብም ምላሽ ሲሰጠንም እንደገና ብቻችን አንገባም ወደ 10 20 ሰው ሆነን ነው የምንገባው
እሺ አቶ አታላይ እዚህ ላይ አንድ ጥያቄ ላቀርብ ከወልቃይት ነዋሪ ህዝብ ምን ያህሉ ነው ይሄን እናንተ ያላችሁን ስሜት ያለው
በጣም ጥሩ ህወሓት የመጀመሪያ አመጣጥ እናገባብ በልልታ በጭጫ የተቀበለ ህዝብ የለም ጦርነት ነበር ከጦርነቱ በኋላ ነጻ መሬታችን
አሸንፈው ህዝቡን ተቆጣጥረውት ከገቡ በኋላ በዛው እንዳለ ነው የከለሉት። ፍላጎቱ ስሜቱ ምንድነው ቢባል አንኳሩ ሐሳብ የህዝብ ፈቃድ ነው። የህዝብ አልተጠየቀ ዋና አፍሪካ ለእንዳትለቀቅ በሚፈልጋት ህዝቡ ፈቃደኝነቱ አልተጠየቀም። ህገ መንግስቱ ወልቃይት ላይ ይውረድና ይጠየቅ የሚል ጥያቄ ነው ያለው። እኛ እነሱ ደግሞ ይህ ጥያቄ ማቅረብ አትችሉም ስናየው ስንገመግመው የሚመስለው ምንድነው ህዝቡን በዚህ መልክ ተይዞ 25 አመት ዝም ብሎ ያለምንም ጥያቄ ተይዞ መሬቱ ብቻ ለአሁን እየተፈለገ ያለው። ምክንያቱም የተለያዩ ቃላቶች የተናገሩ ሰዎች አሉ በማስረጃ ማድረግ ይቻላል ምን ምን እንዳሉን። ስለዚህ መሬቱ ነው የተፈለገ እንጂ ህዝቡ ቢፈልግማ የመጀመሪያ ያከላለለ ህግ ሲወጣቆ እነዚህ ንካተቱ አራት አምስት አይነት መስፈርቶች ተሟልተው ህዝቡ ተጠይቆ ቢሆን ጥሩ ነው። ከዚህ በተጨማሪ የህዝቡ ፍላጎት ከእናንተ ጋር ያለው አሁን ያህል ነው ቢባል እኔ ያለማጋነን ትክክለኛው የወልቃይት ተወላጅ ሰፋሪውን በድሮ መጥቶ የኖረውን የትግራይ ተወላጅ ሳይሆን እነሱን ሳናካትት ነጻ የወልቃይት ተወላጅ ብቻ ከሆነ ግን 100% ብል አላፍረበትም።
አሁን እንግዲህ 100% የእናንተን ስሜት ይደግፋል ማለት ነው?
አዎ።
ይሄ እንግዲህ በእናንተ ግምት ነው። በዚህ ምክንያት ግን ህዝብ መካከለ የተነሳ ግጭት አለ? ይሄን ስታነሱ መቼም ከባለስልጣናት እንዲ ማስፈራሪያ ደረሰብን ይያላችሁ ነው ያላችሁት። ነገር ግን ትግራይ ከሆነው ህዝብ ጋራ የደረሰ ግጭት አለ በመካከላችሁ?
ምንድነው የመጀመሪያ ከመቀሌ ወርደን ሁመራ ታሳስ 10 ቀን እሁድ ቀን ስብሰባ ውሎ ምን እናድርጋቸው የሚል ነገር በራሳቸው የውስጥ ውሳኔ ወስነው እሁድ ለሰኞ አጥያ ማለት ነው ከምሽቱ 5 ሰዓት መጥተው በሰራዊት ታፍነን በራችን ሰብረው ሊገቡ ሲሉ መግባት አልቻሉም። እኛም ስልክ መደዋወል ስለጀመርና ከምሽቱ 5 ሰዓት በእኛ ቆጣጥር እስከ 7 ሰዓት ከ20 ከፍተኛ የሆነ ክርክር ተፈጥሮ መጨረሻ ላይ ውጡ ተብለው ነው የወጡት።
ማን ነው አሁን ቀደም ያለውን ያደረገው?
አሁን ይሄ ቀደም ያለው ያደረገው የልዩ ኃይል ፖሊስ ሚሊሻዎች እነዚህ ናቸው ይሄን ያደረጉት። በእኛ ላይ 11 ሰው ከመቀሌ የወረደው ሰዎች የመጀመሪያ ያፈኑን ቀን ላይ ሲመክር ያሉት ግን ከህዝቡ ጋር ነው የመከሩት። ህዝቡ ምንድነው ያሉት በተለይ ይሄ አንዳንድ የትግራይ ተወላጆች የተናገሩት ነው እነዚህ አለቅት ናቸው አቃቅማ ናቸው ስለዚህ እነዚህ መለቀም አለባቸው ብለው የተናገሩ ሰዎች አሉ። ይሄ ሲባል የትግራይን ህዝብ አይወክልም የህወሓትን ማይወክልም ግለሰቦች የተናገሩት ነው። ከዛ ቀጥሎ ማይካድራ ላይ ወልቃይት እንደ ወጀለ ነክሰን እናወጣቸዋለን ውጡልን ከሀገራችን ብለው በይፋ አቶ ገዛኢ ዳኘው የሚባል ጠጥታና አስተዳደር ሆብለው ሲነሱ ሲናገሩ እዛ ላይ ራሱ እየመረው የነበረው ስብሰባ እሱም ምላሽ እስኪሰጥ ድረስ ሰዎችን ተናግሯቸዋል። ምንድነው ያላቸው በማን መሬት እየኖራችሁ ነው ውጡ የምትሏቸው እነማንና ማንንም ይወጣ ማንንም የሚኖር ምላሽ የሚል ምላሽ ሁሉ ተሰጥቷቸዋል። ማን ከትግራይ ተወላጆች ይሄን አድርገዋል። ባከር ላይ ከፍተኛ ሰላማዊ ሰልፍ የወልቃይት ህዝብ የለበትም የትግራይ ተወላጆች ሰፋሪዎች ብቻ ሰላማዊ ሰልፍ አድርገው ይውጡልን ወልቃይት ይውጣልን ነው። እንደገና ኮሚቴው ለፍርድ ይቅረብ ነው ማንነት የጠየቀ ኮሚቴ እንደገና በተጨማሪ ደግሞ መሳሪያ ያላቸው የወልቃይት በመንግስት የታጠቁ ሚሊሻዎች መሳሪያ እስከማራገፍ በዱላ የተመቱ ሰዎችም አሉ። ታስኖ አንድ ህፃን ልጅ የዘጠነኛ ማለት 9 አመቱ ነው አራተኛ ክፍል የአቶ ባዩ ካሰኝ ልጅ የኛ ኮሚቴ ነው የሱ ልጅም እንደዚሁ ከትምህርት ቤት ማይካድራ ትምህርት ቤት አፍነው ሁለተኛ ጊዜ ነው የሞከሩት። የመጀመሪያው አንድ ባለ ጋራጅ ነው ያስቀረው በሁለተኛ ግን ተማሪዎች እሪ ብለው አስቀርተውታል። ወደ ድረነት አካባቢ ስንወጣም እንደዚሁ ሰዎችን የማሸማቀቅ የማስፈራራት በስብሰባ ለምሳሌ አቶ ግርማ ይበለጠ የተባለ በይፋ ስለተናገረ እኛ ድንበራችን ተከዜ ነው አማራዎች ነን ምንድነው የምትሉን ብሎ ስለተናገረ ከፍተኛ ወከባ ደርሶበት በህዝብ ድጋፍ ነው የቀረ ህዝባን ሰድን ብሎ ትናንት ምሽትም ሊጨርስ ነው ትናንት ምሽት አቶ የሽፋና አዘዘው ቸኮል የተባለ የኛ ኮሚቴ እሱንም ባከር ላይ ምሽት አምሽቶ ከጓደኞቹ ጋር ቤቱ ሲገባ አስገድደው ጣቢያ ለማስገባት በጓደኞቹና በህዝቡ ትብብር ቀርቷል። ስለዚህ እንዲህ አይነት ነገር ነው ያለ አንድ ሚሊሻ ከሱ ጋር ስለነበርኩ ነው የራሳቸው ሚሊሻ ያው የወልቃይት ተወላጅ ስለሆነ ጎርፈይ ይባላል መሳሪያውን ገፈው እሱን አፍረውታል። የሽፋና ወንድም ሲያባው ሸኮል ሸዋባው አዘዘው የተባለ መሰረውን ደፈው ወደ ቤቱ ሰደውታል። አሁንም በሱ ላይ ገና ያነጣጠረ ስራ ነው ይዘው ያለ።
ህዝብ መሐከልም ትንሽ የመካረርና የመጋጨት ነገር አለ ማለት ነው። ከጥቂት ሳምንታት በፊት የተፈናቀሉ የትግራይ ብሔረሰብ አባላት አሉ ጎንደር ውስጥ የሚል ዘገባ ተሰምቶ ነበር። በእኛም በዚህ በአሜሪካ ድምጽ ራዲዮ ተሰራጭቶ ነበር። የተፈናቀለ የትግራይ ተወላጅ አለ እንዴ? እናንተ አካባቢ ውጡልን አማራው ውጡልን ብሎ ያስወጣው?
አይ እስካሁን ወልቃይት አማራ አካባቢ ውጡልን ብሎ ያባረረው አሁን የለም። እኛ ህዝብ ለህዝብ ይጣላ የለም። እኛ ምን ጠይቀው ያለን በሰላማዊ በዲሞክራሲያዊ መንገድ ህገ መንግስቱን ባስቀመጠው ህዝብ ለህዝብ ሳይጣላ ወደ ወጥነትና ወደ እርስ በርስ እንዲሳይመራ በሰላም እንድንመለስልን ጥያቄያችን ነው። አሁን ያደርጉት ያለ ግን ራሱ ወልቃይት ተወላጅ አማራና የትግራይ ሰፋሪዎች ሰዎችን በመካከሉ ቅራኔ በመፍጠር ወደ ግጭት የሚያስመራ ነው የሚሄዱ ያሉ። ምክንያቱም አንድ ህዝብ ከታፈነ መብቱን ከተከለከለ ወደ ግጭት መሄዱ አይቀርም ለማዳመጣው። ግን እኛ ይህንን አግባብ አይደለም የምትወስዱታላችሁ። ህገ መንግስቱ ይዛችሁ መምራት ይገባል። እኛ የምንጠይቀዋለን ህገ መንግስታዊ መብትን ተጠቅመን መብታችን ነው የምንጠይቀያለን እና ወደ ግጭት አትውሰዱ ነው ያለ። ግን አሁን ቅድም አቶ አተላይ እንደገለጠው በዲሞክራሲያዊ መንገድ ሳይሆን የሚፈታ ያለ አሁን ለእኛ ምንድን ነው የሚሉ ነው ያሉ መተዳደሮች የጉንበት ሰባትና የሰማያዊ ፓርቲ አባሎች ናቸው እንዴት የሚያደርጉት ያሉ እያሉ ለህዝቡን አጀንዳ ይገልጹለታል። ህዝቡ ግን እኛ በተለያየ መልኩ ጉዳዩን ጥያቄውን ስለተረዳው አልተቀበላቸውም። በእርግጥ ግን እኛ ጠዋትና ማታ ይህን ጥያቄ አግባብ አይደለም እኛ የምንጠይቀው ያለን የአማራ ማንነት ነው የተነጠቅነውን መልሱልን ነው የምንለው ያለን ነው። አሁን ግን ስናየው እኛ የህዝብ መብትን ለማስከበር ሳይሆን የሚሰራው ያለ በትግራይ በተለያደ በተለይ በምዕራባዊ ዞን ብለው ያስቀመጡት አመራሮች የመሬትን ፍለጋ ነው። በተቀመጠው ህገ መንግስት መሰረት አነጋግረው ውሳኔውን ትግራይ ነን ካለ እኛ እኮ ተቃውሞ የለንም። ህዝቡን ራሱ የወልቃይት ህዝብ አማራው እኔ ትግራይ ነኝ ከትግራይ ጋር መኖር ይቻለኛል ካለ ህገ መንግስቱም አያስገድደውም።
አሁን እናንተ የምትጠይቁት ኮሎኔል ህዝቡ ውሳኔ እንዲያደርግ ነው። የመጨረሻ ጥያቄያችሁ ምንድን ነው? እንዴት ሆናችሁ መኖር ነው የምትፈልጉት? ወደ አማራ ክልል ለመካለልም እዛ አካባቢ የሚኖሩት የትግራይ ተወላጆችም ወደ ትግራይ ለመካለልም ምን መፍትሄ ነው ያዛችሁት? እስቲ መፍትሄ የምትሉትን ጠቁሙኝና።
እኛ መፍትሄ የምንለው ባህሉን ማንነቱ ስሜቱ ከአማራ ጋር ስለሆነ ለብዙ አመታት የቆየ ስለሆነ ይህ በግድ አስገድደን ማስኖር እንቅልፍ አልባ እንዲኖር እየተደረገ ነው ያለው። ስለዚህ እንደ ሁለተኛ ዜጋ ነው የሚታየው። ትግራይ እኮ ራሱ ትግራይ ነው የወልቃይት ህዝብ ትግራይ ነው ብሏል ያዘው። በስልጣንም የለም በተለያዩ ሙያዎችም አይገባም። በማንነት ራሱ በአማርኛ እንዳይነገር በትግርኛ 25 ዓመት ህጻናት እንዲማር ተደርጓል። በባህሉን እንዳያሳድግ ክልከላ እየተደረገበት ነው። ይህ እኛ ምን ላይ ያለን የመብት ጥሰት የሚፈጸምበት ያለ አግባብ አይደለም። ህገ መንግስት ይፈታ። እኛ መሳሪያ ማንሳት አያስፈልገንም። መሳሪያ ማንሳት ኋላ ቀርነት ነው ለማንንም አይበጅም። ስለዚህ በህገ መንግስቱ ይፈታ ነው። እኛ ይህን ከተፈታ በሰላም ከተፈታ እዚያ ያለው የትግራይ ተወላጅም የአማራ ተወላጅም በሰላም መኖር ይችላል። ይህ ህዝብ እኛ ወደ አልሆነ ቅራኔ እንዲሄድ ነገም ቢሆን አንፈልግም። ይህ ህዝብ በኢትዮጵያ ሁነቱ ትናንትናም ሲኖር ነበረ ከትላንት ወዲያም ሲኖር ነበር አብሮ ነገም ይኖራል ብለን እኛ እናስባለን። ይህ በሰላም ከተፈታ በሰላም ይኖራል። እነሱ ግን ምንድን ነው የሚሉት? ይህ አማራ ማንነት የወልቃይት ከተመለሰላቸው ትግራይ ተወላጆች ለሆኑት መሬታችሁ ትነጠቃላችሁ፣ ካላችሁበት ቦታ ትባረራላችሁ፣ ስለዚህ ወደ አመፅ ሂዶ እንዲፈታ ነው የሚፈልጉት ያለው። ይሄ ደግሞ አግባብ አይደለም፣ ኧረ ህገ መንግስት ነው ነው ምንለኛ።
አመሰግናለሁ ሁለታችሁንም፣ አቶ አታላይ ዛፌ እንዲሁም ኮሎኔል ደመቀ ዘውዱ የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ አባላት ስለሰጣችሁኝ ሰፊ ማብራሪያ እና ስለ ጊዜያችሁ ሁለታችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ በት ወደ የመንግስት አካላት ባደረጉት ጉዞ በመጨረሻ በትግራይ ክልል የምክር ቤት አፈ ጉባኤ ወይዘሮ ቅዱሳን ነጋን አነጋግረው ሲመለሱ መሰብሰብና ማንነታቸውን መወሰን ህገ መንግስታዊ መብታቸው እንደሆነ ገልጸውላቸው ለአካባቢው ዞንና ወረዳ እንዲሁም ቀበሌ ማሳወቅ ግን እንዳለባቸው ነግረውናል ይላሉ። ሆኖም ከወረዳው አስተዳዳሪ አቶ ኢሳያስ ታደሰ ጀምሮ የበታች ሹማምንት የመሰብሰብ መብት እንደነፈጓቸው ገልጸውልናል የኮሚቴው አባላት። አቶ ኢሳያስና የወልቃይት ወረዳ አስተዳዳሪ አቶ አጀጃው አብርሃም ለማነጋገር ያደረግነው ጥረት ስልካቸው ስለማይነሳ አልተሳካም። የወልቃይት ወረዳ የፕሮፓጋንዳ ኃላፊ አቶ አባይ ሆይ ማሙን ግን አግኝተናል። እሳቸውን ነው እናነጋግረው። ጠና ይስጥልኝ አቶ አባይ ሆይ ማሙን፣ ትዝታ ባላለው ከአሜሪካ ድምጽ ራዲዮ ነው የምደውልልዎት። እንደምን አሉ?
ደህና ነኝ አብሮ ይስጥልኝ ጤና።
እሺ እግዚአብሔር ይመስገን። ከአሜሪካ ድምጽ ራዲዮ ነው የምደውልልዎት አቶ አባይ ሆይ። በዚህ ሰሞን የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ አባላትን አነጋግረን ነበር እና አንዳንድ ያነሷቸው ነጥቦች አሉና ለሱ መልስ ከርሶ ልጠይቅ ነው።
ለሱ ምን ጥያቄ ያቀረቡት ያለ ጥያቄማ?
አዎ
መሰረታዊ ችግር ስላለበት የህብረተሰቡ ጥያቄ አይደለም የሚጠይቁት ያለ ምን ነው የሆነና ያልሆነ ነገር ያመጡ ስላለ መሰረታዊ የህዝቡ ጥያቄ አይደለም። የወልቃይት ህዝብ ምንነቱ አመጣጡ የትግራይ ህዝብ ነው፣ አሁንም ትግራይ ነው። ህገ መንግስቱ መሰረት አድርጎ ተከልሎ የኖረ ያለ ህብረተሰቡ እነሱ ግን ዘይት እንሰጣለን አንዳንድ ነገር የጌራ ጉዳይ እናረጋጋለን እያሉ ህዝቡ እያስሞኙ አንዳንድ ልጅ ግር ወጣት ህገወጥ የሆነ ስራ እየሰሩ ነው ያለ። መሰረታዊ ችግር ስላለበት የህዝብ ተቆርቋሪ አይደሉም እነሱ ማለት ነው።
ነገር ግን አቶ አባይ ሆይ ያነጋገርናቸው ሁለት የኮሚቴ አባላት በኮሚቴ ተዋቅረው ከ2007 ዓ.ም ጀምሮ 20 የኮሚቴ አባላት እንዳላቸው ኮሚቴዎቹ ከሃይማኖት፣ ከሴቶች፣ ከወጣቶች እንዲሁም ከሌሎች የማህበረሰቡ አባላት የተወከሉ እንደሆኑና እነሱ የሚሉት የማህበረሰቡን ጥያቄ ነው የምናስተናግደው፣ ህዝብ ነው የወከለን፣ የወልቃይት ህዝብ ትግራይ አይደለም፣ ትግርኛ ይናገራል እንጂ። ስለዚህ አማራነታችን ተረጋግጦ እንድንኖር ነው የሚሉት። ለዚያውም ደግሞ በህዝበ ውሳኔ ህዝቡ ተሰብስቦ ይወስን ስንል የአካባቢው ሹማምንት እንደነ አቶ ኢሳያስ ታደሰ ያሉ የሁመራ ምዕራብ ዞን የወልቃይት አስተዳዳሪ እንዲሁም ከበታች ያሉ የወረዳ አስተዳዳሪዎች ይከለክሉናል፣ ያስፈራሩናል፣ ጥያቄውን የሚያነሱትን ሰዎች ያዋክባሉ ነው የሚሉት።
አይደለም፣ እሱ ምንም ማንም ሰው የሚያዋክብ የለም። መሰረታዊ ችግር የነሱ ነው። የወልቃይት ህዝብ ምንነቱ ራሱ ነው የሚጠይቅ እንጂ እነሱ ከዚያ ተላላቂ ሆነው የጸረ ህዝብ ኃይሎች ሀሳብ ይዘው የሚንቀሳቀሱበት ያለ ምክንያት መሰረታዊ ችግር ስላለበት እነሱ ህዝቡን ወክለው የሆነ ስራ ለመስራት ስለማይችሉ የተከለከሉት። ደግሞ እንቅስቃሴ ይንቀሳቀሳሉ፣ ድሮ ድሮ ግን ህዝቡ በትክክል መሬታችን እንዳይረግጡት እኛ ትግሮች ነን በምንነታችን የምንኮራ ህዝብ ስለሆንም የሆነ ሰው የሆነ ነገር እንዳይነካብን እያለ ህብረተሰቡም እየጠላቸው ነው ያለ።
እንግዲህ አቶ አባይ ሆይ እነሱ ደግሞ እንደሚሉት ላለፉት 600 አመታት ወልቃይት የአማራ አካል ሆኖ ነው የቆየው፣ ወልቃይት ትግሬ አይደለም ብለን የተለያዩ ወደ ፌዴሬሽን ወደ አማራ ክልል ባለስልጣናት እንዲሁም ደግሞ ወደ ትግራይ የህወሓት መሪዎች ሄደን ወይዘሮ ቅዱሳን ነጋ የትግራይ ክልል ምክር ቤት አፈ ጉባኤ መሰብሰብም መወያየትም ትችላላችሁ፣ ነገር ግን ለአካባቢው ዞንና ወረዳ ቀበሌ ማሳወቅ አለባችሁ ብለውን መለሱን። ነገር ግን የአካባቢው ዞንና ወረዳ ደግሞ አላሰራ አለ ነው የሚሉት። እነሱ በህዝብ የተወከሉ መሆናቸው ነው የሚናገሩት። አቶ አባይ ሆይ
አይደለም የህዝቡ ክልና የላቸውም እነሱ የሆነና ያልሆነ ነገር እየደባለቁ ህብረተሰቡ ላይ
ሰላም ይያለ ዘሰላም የሚኖር ህዝብ የተራየ ችግር ለመፍጠር እየተነፋሱ ስላለ እኛም በጣም ነው ታግሰናቸው ያለን እንጂ ህጋዊ ፍራ አይደለም እየሰሩት ያለነሱ ሆኖ ሆኖ ግን የህዝቡ ክልና ያላቸውም ወረደሰውም ቢሆን ተጥላና በራሱ ውሳኔ የወሰነውና በቋንቋው በመንነቱ ኮርቶ የሚኖር ህዝብ ነው እነሱ አትወኩልኝም ብሎ ህዝቡም ራሱ ነብሮ ሰጋቸዋል ማለት ነው።
አቶ አባ ሆይ እነሱ ግን የሚሉት በ25 አመታት በፊት በጦርነት አሸንፎ ህወሓት ስልጣን ሲይዝ ህዝቡን ሳይጠይቅ ያለምንም የህዝብ ፍላጎት ክልሉን ተቆጣጠረውና ግዛቱን ያዘው ከዛ በኋላ የኔ ነው አለ። እኛዛ አካባቢ የምንኖር ሰዎች አረብኛ ምንነጋገራለን ትግርኛ ምንነጋገራለን ያ ማለት ግን ትግራይ ነን ማለት አይደለም ስነ ልቦናችን ሐሳባችን ቋንቋችን አማርኛ ነው ነው የሚሉት። ለዚህም ነጻነት ተሰጥቶን ህዝብን አነጋግረን ህዝበ ውሳኔ ይደረግ ህዝቡ ይወስን ወልቃይት የሚኖረው ህዝብ ይወስን ማንነቱን ነው የሚሉት። ግን የክልሉ አስተዳዳሪዎች ይህንን እንዲያደርግ እንዳልፈቀዱለት አባላቱን እንደሚያዋክቡ ልጆቻቸውን እንደሚጠልፉ እንደሚያሰቃዩ ነው የሚናገሩት።
እኔ አሁን ከዛ የፖለቲካ ሐላፊ በሄደው ወረዳው ማለት ነው።
እሺ
ማንኛውም ጠቅላላ ያሰረሰው የለ ያሳደደ የለ ይንቀሳቀሳሉ ሁኔታውም እንመለከታቸዋለን። በዲሞክራሲያዊ መንገድ እኛ ታግሰናቸዋል። የህዝቡ ውሳኔ ግን በክልሉ ውሳኔ አርፏል። እሱ መሰረት ተደርጎ ደግሞ እነሱን ያሳሰራቸው ወይም ያሳደዳቸው ሰው የለም ዝም ብለው የሚያዋክቡት ወይም የውሸት ፕሮፓጋንዳ ካልሆነ በስተቀር እንደዚህ ያለ ነገር በወረዳው ውስጥ የለም ማለት ነው።
ህወሓት ከ25 አመታት በፊት አሸንፎ ስልጣን ሲይዝ ግን አካባቢውን አልተቆጣጠረም። ከዛ በፊት ወልቃይት የአማራ አካል አልነበረም እንዴ?
አይደለም እሱ የአማራ አልነበረም። በ17 አመቱ ትግል ላይ ምዙ ተታግሎ ልጆቹ ከፍሎ ያመጣው ስርዓት ነው። በመጨረሻም ደግሞ ትግርኛ ተናጋሪ ነው የትግራይ ህዝብ ነው ማለት ነው።
እነሱ እኮ የሚሉት አጎራባች ስለሆነ ድንበራችን እንደውም ተከዜ ነው አጎራባች ስለሆነ ህዝቡ መጥቶ ሰፈረ ትግርኛ ተናጋሪ እርግጥ ነው አለ። እነሱ አሁንም እኮ ህዝበ ውሳኔ ከተደረገ በኋላ ህዝቡ ይወስን ነው የሚሉት። የትግራይ አካል ይሁን የአማራ አካል ይሁን ህዝቡ ይወስን።
ህዝቡማ ባለፈው ወስኖስ አጠቃላይ ሁኔታው ተረድቶት በህገ መንግስቱ መሰረት በሚናገረው ቋንቋ ተከልሎ እየተስተዳደረ እንዳለ ነው የሚታወቀው። ህዝቡ የህዝቡ ሐሳብም አይደለም ህዝቡ አሁን ተፍ ተቃውሞ ነው ያለው።
መቼ ነው የወሰነው አቶ አባ ሆይ? ህዝቡ በምን ሁኔታ ነው ወሰነ የሚሉት?
ወስኖታል እንግዲህ በቋንቋ ነው የተከለለ። እሱ መሰረት ተደርጎ ቋንቋው ትግርኛ ተናጋሪ ስለሆነ በዚያ ተከልሎ ለ25 አመት ይሁን ከጥንትም ጀምሮ አመጣጡ ሩስቱ ጉልቱ ጠቅላላ ሲታይም የትግራይ ህዝብ ነው ትግርኛ ተናጋሪ ነው። በሱ መሰረት ደግሞ ተከልሎ ያደረ ነገር ነው ማለት ነው።
እነሱ እንግዲህ የሚሉት ምንድነው ላለፉት 25 አመታት ልጆቻችንም ቋንቋችንም መማር አልቻሉም እኛ የትግራይ ተወላጆች አይደለንም አማሮች ነን ነው የሚሉት። እነዚህ ወደ 20 የሚሆኑ አባላት ያላቸው የኮሚቴ ሳይቋቸው አይቀሩም የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ብለው የተለያዩ የስልጣን እርከን ላይ ያሉ የኢትዮጵያ ባለ ስልጣናት ያነጋገሩ ናቸው። እርሶ ከወይዘሮ ቅድስ አነጋ ጋር ውይይት አድርገዋል በዚህ ጉዳይ ላይ?
እንደዛ ከሆነ እንግዲህ እርሶ እንደሚሉት ከሆነ አሁን ትንሽ ራጅ ይፈላልው በአካል መጥተው ቢያዩት ሁኔታው ይሻላል ይመስለኛል።
እሺ እርሶ ከጋበዙኝ እመጣለሁ። ነገር ግን ከወይዘሮ ቅድስ አነጋ ጋር ትግራይ ክልል ምክር ቤት አፈ ጉባኤ ጋር በዚህ ጉዳይ ላይ ተነጋግረዋል?
እኔ ከክልል ሄደው መናጋገራቸው አላውቅም። ወረዳ ላይ መጥተው ግን ዝም ብለው ጋርዳር እየሄዱ የሆነ የማይፈልግ ነገር እየሰሩ የጸጥታም የተለያየ ችግሮችም እየፈጠሩ ነው ያሉ እንጂ ወደ ዞኑ መግባታቸውም እንደ ወረዳ አናውቅም። ወደኛም ህጋዊ ክልልና ያላቸውም አናውቃቸውም።
እነሱ እንግዲህ የሚሉት እንደውም ከፌደራል ነው የጀመሩት ከፌደሬሽን አቤት
አይደለም ትክክለ አይደለም እኛ ፌደራል መግባታቸው ክልል መግባታቸው ዞን ላይ መግባታቸው አናውቃቸውም በቀጣ
እንግዲህ እነሱ በህገ መንግስቱን እየጠቀሱ ነው ስለዚህ ስለ ወዴት መካለል እንዳለባቸው ህገ መንግስቱን ነው የሚጠቅሱት ይፈቅድልናል ነው የሚሉት ለመሰብሰብም ህዝብ ለማነጋገርም የህዝቡን ሐሳብ ተቀብሎ ወደ ህዝብ ውሳኔ ለመግባትም ህገ መንግስቱን ነው የሚጠቅሱት
ለራሽ ማን ይባላሉ ሶ?
ከአሜሪካ ድምጽ ራዲዮ ነው ማናገሮት አቶ አባሆይ ትዝታ ባላለው
ትዝታ እሺ ታዲያ ሱ ቆይ ተንደዋወራለን አሁን ትንሽ ራስ ሊያዝ
ስለ ጊዜው እጅግ አርግ ያመሰግናለሁ
እሺ
እግዚአብሔር ይስጥልኝ
አድማጮቻችን አሁን ያዳመጣችሁት የአሜሪካ ድምጽ ሬዲዮ ከወልቃይት ህዝብ ተወካዮች ጋርና እንዲሁም ከወያኔ ባለስልጣን ጋር ያደረጉትን ውይይት ነበረ እንግዲህ እናንተም በቀጥታ ልትታዘቡት እንደምትችሉት የወያኔ ዴሞክራሲ ይሄን ይመስላል ህዝቡ መርጧል ሲሉና መቼ ነው የመረጠው ሲባል በህግ መንገድ ተከትሎ በቋንቋው መቼ ነው የተመረጠው መልስ የለም መቼ ነው ህዝቡ የመረጠው መልስ የለም ለማንኛውም እንግዲህ የኢትዮጵያ ዴሞክራሲ የወያኔ ዴሞክራሲ ማለት ይችላል ይሄን ይመስላል የኢትዮጵያ ድምጽ ሬዲዮ ለዛሬ አዘጋጀው ፕሮግራም ሊገባደድ አንድ ለሶስት ደቂቃ ይቀራል በሳምንት ፕሮግራማችን እስከምንገናኝ ድረስ ጤና ይስጥልን እስከ ሳምንት መልካም ሳምንት ቸያለታ ተፈረሰ